የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይያን የተለመደውን የዘወትር ሰናታችን አስቀድማለን። የዛሬ መስከረም 28 ቀን 2010 ወይንም እንደ አውሮፓ አቆጣጠር የኦክቶበር 8 2017 ቀን ብራችን ዘቀርበናል። በቅድሚያ አንድ ሰፊ ጽሑፍ እናስደምጣለን። ጽሑፉ በግንቦት 7 ውስጥ ያለውን ቀውስ የሚገመግም ነው። በመቀጠልም ይህንኑ ግንቦት 7 አስመልክቶ ከአባላቶቹ እየተዘገቡ ከሚላኩልን ጽሑፎች መካከል በሚዲያዎች ለንባብ የቀረበ ጽሑፍ ይደመጣል። በመጨረሻም የኢትዮጵያ አንድነት ሬዲዮ መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Ask you to answer, 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 ask you to answer ግልጽ ደብዳቤ ለፕሮፌሰር ዶክተር ያርበኞች ግንቦት ሰባት ሊቀመንበር ብርሃኑ ነጋ ከሁሉ አስቀድሜ የማዕረግ መጠሪያዎትና በትግሉ ውስጥ ያለውትን የኃላፊነት ድርሻ ጠቅሼ ሰላምታይን ባቀርብለውት ስልጣኖትን ስላልተጋፋሁ ይቅርታ እንደማይሰማዎት በመተማመን ነው ይላሉ ጸሐፊው። ክቡር ፕሮፌሰር አርበኞች ግንቦት ሰባት የመከፋፈልና የመበተን አደጋ እንደገጠመው ሊቀመንበሩ ለደጋፊዎቹ በይፋ አረጋገጠ። በሚል ርዕስ ለችግሩ መፈጠር ምክንያቶች ናቸው ያሏቸውን በግምገማ መልክ ኤርትራ ውስጥ ለተካሄደው የደጋፊዎች ስብሰባ አንጃ ፈጣሪዎች ያሏቸው የኢትዮጵያ ሕዝብ አርበኛ ግንባር አመራሮች ባልተገኙበት ያቀረቡትን የግምገማ ሪፖርት ተመልክቼዋለሁ። በመጀመሪያ እርሶም ሆኑ ከእርሶ ጋር ያሉት መሪዎች ተካሄደ ስለተባለው ጉባኤ የሰጣችሁትን የድል ብስራት መግለጫና አሁን ደግሞ በእርሶ የቀረበው አርበኞች ግንቦት ሰባት ተከፈለ፣ ተሰነጠቀ፣ አደጋ አጋጠመው ወዘተ በመላው ዓለም የሚገኙ ኢትዮጵያዊ ሁሉ የእርሶን ድራማና በትግሉ እንቅስቃሴ ላይ ምን ያህል ሲቀልዱበት እንደኖሩ እየተከታተለ ስለሆነ የመጨረሻውን ፍርድም ለመላው ተቃዋሚ ኃይልና ለኢትዮጵያውያኑ መተውን መርጫለሁ። በዚህ ግልጽ ደብዳቤ ልገልጽልዎት የምፈልገው ቢኖር እርሶ በዚህ 8 ዓመታት የትጥቅ ትግል አራማጅና የወያኔ ተቃዋሚ በመምሰል በትግሉና በታጋዩ ተቃዋሚ ላይ የፈጸሙትን ወንጀል ላስታውሶት ነው። ጉባኤውን የጠሩበት ምክንያት የሚመሩት ግንቦት ሰባት በራሱ የቆመ ነፍስ ያለው የወያኔ ተቃዋሚ ድርጅት እንደሆነና ብረት ያነገበ ሰራዊት ያለውት በማስመሰል ባለፉት 3 ዓመታት የሐሰት ፕሮፓጋንዳ ለዲያስፖራው ሲቀልቡት ኖረዋል። ይህ ማብቂያ ያልተገኘለት ውሸቶ ስለተጋለጠ ኪሳራዎትን በዘዴ ለደጋፊዎች ለመንገር ሌላ ምክንያት መፍጠር ነበረበት። ፈልገው ያገኙት ብልሃት ደግሞ አንጃ ተፈጠረና ባንጃው ምክንያት ሰራዊቴ ተበተነ የምትል ዘዴ ፈጠሩ። የሚገርመው በኢትዮጵያ ሕዝብ አርበኞች ግንባርና በሚጠሉት የአማራ ሕዝብ ላይ ኪሳራዎትን ለማወራረድ ብለው የለመዱትን የፈጠራ ምክንያት ለመለጠፍ መሞከሮት ነው። እውነቱን ልንገሮት እርሶ የሚያምኑበትን የኢትዮጵያ ሰንደቅ ዓላማ የማያምኑበትን የኢትዮጵያ ሰንደቅ ዓላማ ያስጨበጡ ውሸት ሲቀልቡት ለኖሩት የአማራ ተወላጅ ደጋፊዎቹ የታጠቀ ጦርም ሆነ የጦርነት ዝግጅት የለኝም ምን ታመጣላችሁ ብለው መርዶውን ለመንገር የጠሩት የርሶ ማታለያ ጉባኤ ነበር። ወያኔ እውነተኛ ማንነቱ ሲጋለጥ አዞትሮ የሚጠቀምበትን የማጭበርበርና አቅጣጫን የማሳት የክፋት ፖለቲካ እንደሚጠቀም ከርሶ በላይ የሚያውቀው አለ ብዬ አላስብም። እንዲህ አይነቱን ሰይጣናዊ ትግል ስልት እርሶም ከወያኔ ጋር ውስጥ ይጨብጠው ምህላ የፈጸሙበት ስለሆነ ሲጠቀሙበት ለመኖሮ ለኔ ቀርቶ ለበርካታ ኢትዮጵያውያን ግልጽ ነው። ለዚህ ማሳያ ከጉባኤው ፍጻሜ በኋላ ስለ ጉባኤው ውጤታማነት እርሶና ጓደኞቹ የሰጣችሁትን የድል ብስራት መግለጫ ሲሽ ጎደጎድ ተመልክተን ነበር። ከጉባኤው በኋላ ደግሞ ጉባኤውን ለመጥራት ያጋጠሙ ፈተናዎች እንደነበሩ አርበኞች ግንቦት ሰባት የመከፋፈልና የመበተን አደጋ እንዳጋጠመው በርሶ ግምገማ ተቀምጧል። በጠቅላላ ከጉባኤው በፊትም ሆነ በኋላ የሄዱበት መንገድ ሁሉ እርስ በርሱ የሚጋጭና በሐሰት ላይ የተመሰረተ ጠንካራ ተቃዋሚዎችን ሽባ ለማድረግ የታለመ መሆኑን ከማሳየቱም በላይ የርሶን የትግል ታሪክና ተልእኮዎትን የፈጸሙበት የርሶ የብርሃኑ ጉባኤ ለመሆኑ ፍንትው አድርጎ ያሳየ እውነታ ነው እለውታለሁ። የኢትዮጵያ ሕዝብ አርበኞች ግንቦት የኢትዮጵያ ሕዝብ አርበኞች ግንባር ከመጀመሪያውም ከርሶ ጋር ስላልነበረ ጉባኤውን አያውቀውም፣ ተሳታፊም አልነበረም። እርሶም ይህንን እውነት በደንብ ያውቁታል። ክቡር ፕሮፌሰር ኤርትራ ውስጥ ጠራሁት ስላሉት ጉባኤ በትንሹ ከላይ ልገልጽልዎት ሞክሬያለሁ። እስቲ አርበኞች ግንቦት ሰባት የመከፋፈልና የመበተን አደጋ እንደገጠመው ወደ ተቀሷቸው የግምገማ ምክንያቶች በቀጥታ ላምራ። በነማዓዛው ጌጡ የሚመራ አንጃ ተፈጥሮ ድርጅቱ ለሁለት እንደተከፈለ ነግረውናል። ፕሮፌሰር ዶክተር የአርበኞች ግንቦት ሰባት ሊቀመንበር በእውነት ለመናገር ከልቦት ያስቀመጡት የግምገማ ነጥብ ነው ብዬ ለመናገር እቸግራለሁ። ለምን ብለው ቢጠይቁኝ አንጃ የሚለውን ቃልና ትርጉሙን ከርሶ የግራው ፖለቲካ አራማጅና የሃፓ ፍራሽ በበለጠ ማዓዛው ጌጡ ቃሉንም ትርጉሙንም ተግባሩንም አያውቀው። በአርበኞች ግንቦት ሰባት ውስጥ አንጃ ተፈጠረ ብለን እንድናምን ከተገደድን ደግሞ አንጃ ፈጣሪ ወርሶ እንጂ ማዛው ጌቱ ሊሆን አይችልም። በሌላ በኩል ደግሞ አርበኞች ግንባር የሚለውን ቃል ከሚጠሉት የኢትዮጵያ ሕዝብ አርበኞች ግንባር መጠሪያ ስያሜ ውስጥ ነጥለው በማውጣት ግንቦት ሰባት ከተባለችው ማሳበቂያ ድርጅቶች ስያሜ ጋር በመለጠፍ በሻቢያ በኩል ስጦታ ተበረከተለዎትና ለሶስት ዓመታት ያህል አታለሉባት። ማዛው ጌጡ በራሱ ድርጅት ላይ አንጃ የሚፈጥርበት ምክንያት የለም። ሌላው ደግሞ በሕጋዊ መንገድ ከኢትዮጵያ ሕዝብ አርበኞች ግንባር ጋርም ምንም አይነት ግንኙነት አልነበረዎትም። እንዲኖረዎት የሚያደርግ ሞራልም ሆነ ስነ ምግባር የለዎትም። ይህን በሚገባ እያወቁ ያላዩትንና አንድም ቀን እንኳ የማያውቁትን ሰራዊት እንደነበረዎት አስመስለው ለጠሯቸው የጉባኤ ተሳታፊዎች አንጃ ተፈጠረ፣ ጦሩ ከዳን በማለት ለማሳመን መሞከሮት የእርሶን አታላይነት ለማያውቁትና የተልኮትን መጨረሻ ነጥብ ላላወቁት ደጋፊዎቹ ይጠቅም ካልሆነ በስተቀር ምክንያቶት ተቀባይነት የለውም። ዛሬ ማንንም ሊያታልሉ አይችሉምና እርሶም ሆኑ ድርጅቶ ግንቦት ሰባት ድርጅት እንዳልሆናችሁ ራስዎ ተናግረዋል እኮ። ምትኪያ የሌለውን ሕይወቱን ለኢትዮጵያ አገሩ ደህንነት የሚሰጥ ተዋጊ አርበኛ ቀርቶ እንደ ድርጅትም ድርጅት አይደላችሁምና አይቸገሩ። በግምገማዎት ላይ ሴራውን የጀመረው ዘመነ ካሴ እንደሆነና በኢንተርኔት አንመራም የሚል አቋም ያራምድ እንደነበር ጠቅሰዋል። እርሶ የማይዋሹት የለምና እስቲ ጥያቄዎችን እንዳቀርብልዎት ይፍቀዱልኝ። ለመሆኑ ዘመነ ካሴ የሚቀርበው ለማን ነው? የፊሽካው ተነፋ ዘመቻ የግንቦት ሰባት ሕዝባዊ ሠራዊት መሥራች አልነበር እንዴ? ቤት አልፎ ነው የኢትዮጵያ ሕዝብ አርበኞች ግንባር አንጃ ጥንስስ ፈጣሪ ያደረጉት? ለመሆኑ ከእሱ ጋር ወደ ኤርትራ ያስገባችኋቸውን ወገኖች እንዴት አድርጋችሁ እንደ በተናችኋቸው ለጉባኤው ተሳታፊዎች ሪፖርት ለምን አላቀረቡም? አለሁበት በማለት ማሰልጠኛ ከፍቻለሁ፣ ጦር አለኝ፣ በዚህ ቦታ ዘምቼ ዘመቻው እያለሁ ወያኔን ገድያለሁ፣ ማርኬያለሁ፣ ድል በድል ተጎናጸፍኩ በማለት ያላደረጉትን ሲሰብኩና በኢሳት ሲያሰብኩ አልነበረም እንዴ? በትግል ታሪክዎትም ሆነ ልምዶዎት ወያኔን የሚቃወም አጀንዳ እንደሌለዎት በገሃድ የታወቀ አይደለም እንዴ? ታጋዮችንና ብሶተኛውን የኢትዮጵያን ሕዝብ ሲያታልሉና በደል ሲፈጽሙበት መረጃ ለወያኔ ሲያቀብሉ መኖሮት እንዴት ረሱት? በእርሶ የውሸት ጦርነት ዘመቻ ሳቢያ በበርካታ ወገኖች ላይ ወያኔ የፈጸመውን የወንጀል ለምን የጉባኤው ተሳታፊዎች አልተወያዩበትም? በጭፍኑ ይቅርታ አድርጉልኝ ከማለት ይልቅ ለይቅርታ ጥያቄዎት ምክንያቱን ለጉባኤው ግልጽ ሪፖርት ለምን አላቀረቡም? ዘመነ ካሴ አማራ ነው ብለው እንቅልፍ ስለነሳዎት ብቻ የእሱን ስም ለማጠልሸት አንጃ ተፈጥሯል በሚል ማስመሰያ የኢትዮጵያ ሕዝብ አርበኞች ግንባርን ለመበታተን የሄዱበት ረጅም መንገድ ለማድበስበስ ለምን ይሞክራሉ? የእርሶ አንጃ ተፈጠረ ግምገማ ራስዎት ያጠለቁትን ወያኔው ጭንብል ገላልጦ የሚያሳይ እንጂ በየትኛውም መስፈርት አንጃ ፈጣሪ ያሏቸውን ወገኖች ድክመት የሚገልጽ አይደለምና አይጨነቁ። ብርሃኑ ነጋ አይመራንም የተባሉበት ምክንያት እኮ ከዚህ በላይ ለማሳየት እንደሞከርኩት የወያኔ ደጋፊ እንጂ ተቃዋሚ አለመሆንዎትን በተለያዩ ወቅቶች ባደረጓቸው ንግግሮቾ ራስዎ ስላረጋገጡልን ነው። መቼም ቢሆን የወያኔው ሕገ መንግሥት ደጋፊ የመለስና የታምራት የብርጭቆ ውስኪ ጓደኛ የነ ሌንጮና አረጋዊ በርሄ የቅርብ አማካሪ መሆንዎትን አይክዱምና ተቃዋሚውን ያውም የትጥቅ ትግል አራማጁን ሊመሩት ቀርቶ ሊመለከቱት ሞራሉ የለዎትም ቢሎትስ ለምን ይከፋዎታል? በሻቢያ ጫና እንደ ሙጫ ተጣብቄ መሰለል አለብኝ ብለው ለምን ይከራከራሉ? ችግሩን በተለያየ ጊዜ በሽምግልና ለመፍታት ጥረት ቢደረግም ሳይሳካ መቅረቱን ነግረውናልና አጀብ ነው የሚያሰኘው። አንጃ ተፈጠረ እያሉ እርቅ አለ እንዴ? አንጃው የተፈጠረበት ምክንያት ሳይታወቅ እንዴት ያለ ሽማግሌ ተገኘ? ይህ ሁሉ ፈጠራ የእርሶን ተልእኮ ማሳካት ይገልጽ ካልሆነ በስተቀር የኢትዮጵያ ሕዝብ አርበኞች ግንባር እርሶን የሚያውቁት የወያኔ ጉዳይ አስፈጻሚና ተንኮለኛ ሰላይ መሆንዎትን ነው። ስለዚህ ከእርሶ ጋር እርቅ ሳይሆን ሊያጠፉት የተጣበቁት ሙጫ ስለሆኑ ከላዩ ላይ መንጭቆ መጣል ስለነበረበት ካሰናበተውት ቆይቷልና አይድከሙ። በወቅቱ ሽማግሌም መግባት አላስፈለገውም ነበር። ለዚህም እኮ ነው የውሸት ከረጢቶ ተፈቶ ጉዶት የፈላው። ለፈጸሙት ወንጀል ደግሞ የጊዜ መስፈሪያ እናበጅለታለን። ጊዜ ለኩልኩሙ ይላል ግዕዝ። ይህንን እውነት ግን ለሰበሰቡት ደጋፊዎች መንገር ነበረበት እለውታለሁ። ይህንን ሁሉ ጉድ ሳይናዘዙ ደጋፊዎቹን ይቅርታ መጠየቁ ጮሌነቶን ከመግለጽ በስተቀር በውሸት ሲጋልቧቸው ለኖሩ ደጋፊዎችና ትግሉን ለመግደል ያደረጉትን ዙሪያ ጥምጥም ሴራ የሚደብቁት ተግባር አይደለምና መዝናናት የለበትም። ክቡር ፕሮፌሰር፣ የግምገማ ሪፖርታቸውን ለጉባኤው ተሳታፊዎች በሚስጥራዊ ገለጻቸው እንዲህ ይላሉ። አንጃው በፈጠረው ችግር ሰራዊቱ በቡድንና በግል ወደ ተለያዩ አካባቢ መበተኑንና ይህንንም ለማስተካከል የኤርትራ መንግስት ባደረገው ድጋፍ ከቀሩት በጣት የሚቆጠሩ የሰራዊት አባላት ጋር ግምገማ መደረጉን፣ በግምገማውም ማዛው ጌጦ ስልጣኑን ከብርሃኑ ነጋ ለመቀማት ያሴረ እንደነበር ማመኑን፣ አሰፋ ማሩ ወይም አመነሸዋና ኑርጀባ የሚዋጅቅ አቋም እንደነበራቸው፣ አንድ አመራር ሊጠፋ ሲል በመያዙ እስካሁን መታሰሩን ገልጿል። ይህ ግለሰብ በሻቢያ በደረሰበት ከፍተኛ ድብደባ ሕይወቱ በአደጋ ላይ መሆኑን ተረጋግጧል። ክቡር ፕሮፌሰር፣ አንጃ ያሉ ስለሚጠቀሙበት ቃል ትርጉሙ ከርሶ የበለጠ አንጃ ፈጠሩ የሚሏቸው ግለሰቦች አውቁትምና በሕግ አምላክ ያቁሙ እንዳለዎት፣ እርሶም ሆኑ የሚደግፉት ወያኔ ሕግ የሚባል ስለማታውቁ ሰውን በማያውቀው ቋንቋና ጽንሰ ሐሳብ መወንጀል ጥርሳችሁን ነቅላችሁ አድጋችሁበት አጭበርባሪነት ስለሆነ ከምትፈጽሙት ወንጀል አትመለሱምና በሃያሉ ሕዝባችን ክንድ እስክትቀጡ ድረስ እንዲሁ ቀጥሉበት። በግለሰቦቹ ምክንያት ተበተነ ለሚሉት ሥራዊት ግን እርሶና መሰሎቹ የትጥቅ ትግሉን ለማዳከም ተልኮ ሰንቃችሁ ለሦስት ዓመታት የሠራችሁትና ትንሽም ቢሆን የተሳካላችሁ ስለሆነ እኔን አስደንቀኝም። ተበተነ የሚሉት ሥራዊት በእናንተ የውሸት ድለላ ከተለያዩ ዓለማት ያስገባችኋቸው ወገኖች ከገቡ በኋላ እናንተ የነገራችኋቸው ሌላ፣ የጠበቃቸው ሌላ በመሆኑ የእናንተን አቋም ጥሩ አድርገው በመረዳታቸው ተበተኑ። ምንም እንኳ ቅጥረኛ ወታደር ገዝታችሁ ጉዳት ብትፈጽሙባቸውም ከእናንተና ከወያኔ ሰላዮች ግድያ ለማምለጥ ስለሆነ የጠፉት የእርሶ እንቶ ፈንቶ ተነቅቶቦታልና ማቆሙ መልካም ነው እለውታለሁ። ይህ እኮ የተበላ ቆቤ ነው። ሌላ ዘዴ ቢመርጡ አይሻልም እንዴ? የመውጣት ዕድሉ ገጥሟቸው ከወጡ በኋላ በተለያዩ ሚዲያዎች የገለጹት በመሆኑ ተጠያቂው እርሶ እንጂ አንጃ ፈጣሪ ያሏቸው ግለሰቦች አይደሉም። ድምፃቸውን ከፍ አድርገው እርሶንና ጓደኞቹን ተጠያቂ እንደሆናችሁ ምስክርነታቸውን ስለ ሰጡበት፣ በዚህ በኩልም የግምገማ ሪፖርቶ ጅራፍ ራሱ ገርፎ ራሱ ይጮኋል የተባለውን ምሳሌያዊ አነጋገር ከማስታወሱም በላይ ወያኔ ወያኔ ይሸታል። ወያኔ ገድሎ ልቅሶ ይደርሳል እኮ። እርሶም የጉባኤ ተሳታፊ ያሏቸውን ደጋፊዎችዎትና የናቋቸው ይመስለኛል ያልሰሙ ያላነበቡ አስመስለው ዐይናቸውን ጨፍነው ጆሮአቸውን ደፍነው እንዲቀበሉዎት ይፈልጋሉ እንዴ? ያሳዝናል። ማዛው ጌጡ ሥልጣኑን ከብርሃኑ ነጋ ለመቀማት ያሴረ እንደነበር ማመኑን ይሉናል ዶክተር ብርሃኑ። በመጀመሪያ ደረጃ ወያኔን በጦርነት ለማውረድ እርሶ አጀንዳ የለዎትም። በኢትዮጵያ ሕዝብ አርበኞች ግንባር ደንብና ፕሮግራም መሠረት ወያኔን በሚገባው ቋንቋ በማናገር ከሕዝባችን ትከሻ ላይ ለማውረድ እንጂ ሥልጣን በሕዝባችን ባለቤትነት ተረጋግጦ ለሚፈለገው የሚሰጠው ሕዝቡ ነው። የኢትዮጵያ ሕዝብ አርበኞች ግንባር ትግልም ለሥልጣን ባለቤትነት አይደለም። በጦር ሜዳ ፍልሚያው በኩል ያለውን ሥልጣን ከሆነ ደግሞ በመጀመሪያ የተዋጊው ሠራዊት አባላት ለአባልነት የሚመዘገቡበትን መመሪያ አሟልቶ የተመዘገበና ጠንካራ ወታደራዊ ሥነ ምግባር ያለው የጎበዝ አለቃ ወይንም ኮማንደር ሆኖ ሊሾም ይችላል። እኔ እስከማውቀው ድረስ ሰው የተዋጊው ሠራዊት አባል አይደሉም። ውጊያ ውስጥ መዋል ቀርቶ ሰምተው ስለማያውቁ አርበኛም አይደሉም፣ ጠንካራ ወታደራዊ ሥነ ምግባርም የለዎትም። ታዲያ የትኛውን ሥልጣን ነው ማዕዛው ጌጡ ሊቀማዎት አሲሮ ስህተቱን አውቆ ይቅርታ የጠየቀበት? ስለ የትኛው ሥልጣን ነው የሚያወሩት? አገር አድን የሚባል ግሩፕ እንደ መሠረቱ ከወደ አሜሪካ በኩል ይነገራል። ያ ከሆነ ደግሞ ሌንጮንና አረጋዊ በርሄን መጠርጠሩ ይሻላል እንደሆን እንጂ በጦር ሜዳ ያለ ሥልጣንማ የጦር ሜዳ ሙያን የሚጠይቅ ነው። ተጀምሮ እስኪጨርስ የእርሶ ሕልም ይኸው የሥልጣን ልክፍት ስለሆነ 90 ዲግሪ ያዞረዎታል። ቢጤዎቹን እየፈለጉ ከእነሱ ጋር ሆነው የተለከፉበትን በሽታ ያስታሙ። በእውነት ነው የምለዎት ማዛው ጌጡ፣ ለቀቅ ያድርጉት። ማፈሪያዎትን አውቁምና ለደጋፊዎቹ የተሳሳተ መልእክት አይስጧቸው። ውነት ውነት ለውታለሁ ትልቅ ወንጀል ነው። አሰፋ ማሩ ኑርጀባ አሰፋም የኢትዮጵያ ሕዝብ አርበኞች ግንባር አባላዎችና ጠንካራ የጎበዝ አለቆች ወይም ኮማንደሮች እንጂ እርሶ በሚሰቃዩበት በሽታ ገብተው ለመሰቃየት ስላልፈቀዱ በርሶ ሊወረፉ አይገባም። በርግጥ ነው ዋናው የርሶ ተልእኮ ስንት ጀግኖች ወደቁበትን የኢትዮጵያ ሕዝብ አርበኞች ግንባር ለማጥፋት መሆኑ ጠፍቶኝ እንዳይመስልዎት። አንጃ ፈጠሩ የሚሏቸውንም ኮማንደሮች ግንባሩን ከንደርሶ ካለ ሰላይና የሁለት ዓለም ሰው የደገሱለትን ጥፋት የመከላከል ኃላፊነት ስላለባቸው በግንባሩ ዙሪያ ዘር እንዳይሉ መከላከላቸው ያስመሰግናቸዋል እንጂ የሚያስወቅሳቸው አይደለም እልዎታለሁ። አንድ የግንባሩ አመራር አባልም ሊጠፋ ሲል በሻቢያ ተይዞ ተደብድቦ ለሕይወቱ አስጊ ስለሆነ በእስር ቤት እንደሚገኝ ጠቁመውናል። ክቡርነቶ ምን ታየዎት? ለጉባኤው ተሳታፊዎች እንዲህ ዐይነቱን አስደንቃጭ ሪፖርት የነገሯቸው ደፋር ነዎት ማለት ነው? ሻቢያ በተወካዮቹ አማካኝነት ከግምገማ ሪፖርቱ ስብሰባ ገብቶ ሰምቶታል እኮ። አያበሬ ሆይ ሳሩን አየህና ገድሉን ሳታይ እንዳይሆንብዎት። ክቡርነቶ ይህንን ያህል ደፋር ከሆኑማ ትንሽ ጥያቄዎችን ልጠይቀዎት። እርሶን የግንባሩ መሪ ያደረገዎት ማን ነበር? የጦሩ መሪ ሆነው ከተሰየሙ ጀምሮ በሰራዊት ላይ የሚታየውን ጥንካሬም ሆነ ድክመት ሻቢያ ነው እንደ ሪፖርት የሚያቀርብለዎት? በኢትዮጵያ ሕዝብ አርበኞች ግንባር ልዩ ኃላፊዎች ወይም ኮማንደሮች ላይ ያነጣጠረ ትግል ማድረግ ለምን ፈለጉ? አንድ ግለሰብ በሻቢያ መታሰሩን መደብደቡን እርሶ እንዴት አወቁ? በነካ አፎትስ ስለ ግንቦት ሰባት ሕዝባዊ ጦር አባላት መበተን፣ መደብደብ፣ መታሰር፣ መገደል ዝርዝር ሪፖርት ለግንቦት ሰባት አንደኛ ጉባኤ ተሳታፊዎች ለምን አላቀረቡም? ኮማንደሮቹን ጉባኤው እንዳይጠራና እንዳይሳካ ብዙ ጥረት አድርጓል ብለውናል። ከማያውቁት የድርጅቶት ጉባኤ ላይ አንገኝም ማለታቸው ወንጀላቸው ምኑ ላይ ነው? ለነገሩማ እርሶ በጥናትና በምርምር የሚመሰርቷቸው ተቃዋሚ ድርጅቶች በአንድ ቀን ተገንብተው ሲፈርሱም የሦስት ቀን ዕድሜ አይሞላቸውም። ለመሆኑ ከሞላ አስገዶም ጋር በረጅሙ ጥናትና ምርምር ግኝቶት እንዳይፈርሶ ነው የተገነባው ግንባር የደረሰ? ሌላው ቀርቶ የአካዳሚ ዕውቀቶን ጥያቄ ውስጥ የከተተ አይመስለዎትም? ፕሮፌሰሮች፣ ዶክተሮች የሚናገሩትም ሆነ የሚጽፉት ዓለም አቀፋዊና እውነትነትን ያለው ነው። መቼም ገበሬው ሞላ አስገዶም ይበልጠውታል ለማለት አልደፍርም። ነገር ግን የተናገረውን አዳምጫዋለሁ። እርሶን በተመለከተ ለቀረበለት ጥያቄ መልስ ሲሰጥ ፕሮፌሰሩ እልም ያሉ ውሸታም ናቸው አለኮ። ያውም በዝምድና ከተመዘነ እሱና እርሶ የሕገ መንግሥቱ ተቀባይ፣ አዎ የወያኔ ቤተሰቦች ናችሁ። ተመልሰው ደግሞ በእርሶ ጥንካሬ ጉባኤው ተጠርቶ ስብሰባውን በተሳካ ሁኔታ አካሄድነናል እያሉ ነው። ኤርትራ ውስጥ ጉባኤ የጠሩት እርሶ ግንቦት ሰባት የሚሉትንና በኋላ ደግሞ ድርጅት አይደሉም ያሉትን ትርጉም የለሽ ስያሜ የመጀመሪያው ጉባኤውን አከናወን ነው ያሉት። በነገራችን ላይ እርሶም ሆኑ ግንቦት ሰባት የሚሉት ንቅናቄዎች ሕይወታችሁ ያለው ኢሳት ውስጥ እንጂ መሬት ላይማ የላችሁም እኮ። እርሶም ደጋፊዎችዎም በደንብ ታውቁታላችሁ። የሚቀጥለው ማሳያ እንደ ምሳሌ አድርጌ በትንሽ ላመላክተዎት። በቅርቡ እርስዎንና ጓደኞቹን አምነው የኢሳትን ሌት ተቀን የክተት ዘመቻ አዋጅ አዳምጠው ትግል አለ ብለው ድርጅቶትን ግንቦት ሰባትን እንደ ድርጅት በራሱ የቆመ ሕይወት ያለው መስሏቸው የሞቀ ቤታቸውን አፍርሰው ልጆቻቸውን ደፍተው ለትግሉ ቅድሚያ ሰጥተው ኤርትራ የገቡት የዋሆች አንደኛ ታጋይ አርበኛ ሻለቃ መሳፍንት፣ ሁለተኛ ታጋይ አርበኛ ተስፋ ላቀው፣ ሦስተኛ ታጋይ አርበኛ ይገዙ አጣናው፣ አራተኛ ታጋይ አርበኛ ዳኜ አያሌውን ወዘተ ማን ገደላቸው? ለግንቦት ሰባቱ መጀመሪያ ጉባኤ ተሳታፊዎች ሪፖርቱን አቅርበው ውይይት ተካሂዶበታል። ታዲያ እንዲህ አይነቱን ጉድና ወንጀል አስቀምጠው የትጥቅ ትግሉን ለማዳፈን ከወያኔ የተሰጠውን ተልእኮ በማገባደድ አስመራ ውስጥ ጉባኤ መጥራትና የተሳሳተ መልእክት ለጉባኤተኛው ታዳሚ ማቀበልን መረጡ እኮ። ክብር ዶክተር ብርሃኑ እንዲህ ይሉናል። በዚህ ጉባኤ ላይ ከሰራዊት ውስጥ 50 የማይሞሉ አባላት እንደሚሳተፉ፣ እነርሱም ባንጃው የተለያየ በደል፣ እስር፣ ግርፋት፣ ከባድ የጉልበት ሥራ የደረሰባቸው በመሆኑ ይህን ከሆነ እንደሚሳተፉ የስብሰባውን ቀኑንም ሰዓቱንም ነግራቸዋቸው ይጠባበቁ ነበር። ነገር ግን ቁጥሩን እርሶ እንዳጋነኑት ያህል ጉባኤ የሚሳተፉ ወታደር እንደሌለዎት ብናውቅም እናንተን አምነው ገብተው ከተበተኑት የቀሩ በረሃ ላይ ጠያቄ አጥተው ከአስር የማይበልጡ ወንድሞቻችን ነበሩ። ከነዚህ ውስጥ ከጉባኤው ላይ ተገኝተው ጉዳታቸውን ለመናገር እንደተዘጋጁ ስላወቃችሁ የገለጻችሁላቸውን የስብሰባ ቦታና ቀን በመለወጥ ሸውዳችኋቸው በድርጊታችሁ ተናደው ቦታውንና ቀኑን አፈላልገው ለመሳተፍ ከፍተኛ ጥረት አድርገው ለአደጋ ስለተጋለጡ ከላይ ስማቸው ከጠቀስኩት ታጋዮች ውስጥ ሦስቱ ሕይወታቸው ያለፈው በዚህ ምክንያት ነው። ከዚህ ውጭ ድብደባም በሉት ግድያ የተፈጸመው እርሶ በፈጠሩት የውሸት ክምር የተናደዱ ጥቂት የግንቦት ሰባት አባሎች ከእርሶ ጋር በመጋጨታቸው ቅጥረኛ ወታደሮችን በገንዘብ እየገዙ የሚያስደበድቡትም የሚያስገድሉትም የሚያሳስሩትም እርሶ ነዎት እኮ። የማንን እከክ ወደ ማን ለከክ ያደርጋሉ? የኢትዮጵያ ሕዝብ አርበኛ ግንባር ሰራዊት ከእርሶ ጋር ግንኙነት ስለሌለው ጉባኤውን ቀርቶ እርሶንም ስለማያውቀዎት ከምንወትም ደርሶ አያውቅም። የተናደዱትም ገብተው ባለመፈትፈቶት ምክንያት እኮ ነው። ክቡር ዶክተር ስለ ኢትዮጵያ ሕዝብ አርበኛ ግንባር የሚከተለውን የግምገማ ሪፖርታቸውን እንዲህ ይላሉ። ማዛው ጌጡ እና ቡድኑ ዘራፊና በሕግ ወጥ የሰዎች ዝውውር ተሳታፊ መሆኑን ለዚህ የኤርትራ መንግሥት የተደበቁ በርካታ መሣሪያዎችና ገንዘብ እንዳገኙባቸውና በምርመራ ላይ መሆኑን የዚህ ሁሉ ችግር ዋና መነሻው የተበላሸ የአሰራር ባህልና ልምድ ካለው ጋር ራሱን የአማራ ወኪል ነኝ ከሚለው የሽፍቶች ስብስብ ከሆነው የአርበኞች ግንባር ጋር የተደረገው ውህደትና ውህደቱን ተከትሎ የአመራር ቦታ በአቅም ሳይሆን በኮታ መደልደሉ መሆኑን የገለጸው ብርሃኑ ነጋ በዚህ ለፈጸምነው ስህተት ይቅርታ እንጠይቃለን በማለት መሬት ላይ በሌለ የሐሰት ወሬ ሲነዱ የከረሙት ከተለያዩ ሀገራት ወደ አስመራ የገቡት የድርጅቱ አባላት ኤርትራ ውስጥ በሚያጋጥማቸው ያልጠበቁት ሁኔታ እንዳይደናገጡ ከወዲሁ ለማረጋጋት ጥረት በማድረግ ለጉባኤው እንዲዘጋጁ ማድረጉን ለማወቅ ተችሏል። ክቡር ዶክተር፣ በመጀመሪያ ደረጃ የግንባሩን ልዩ ልዩ አመራሮች ኢላማ ያደረገው ወንጀልና ስም ማጥፋት የጀመሩት ዛሬ አይደለም። ቅንጅት የተባለውን የፖለቲካ ድርጅት አፍርሰው በውጭ ሀገር ያሉትን ተቃዋሚዎች ለማፍረስ ወያኔ የሰጠውትን ተልእኮ ለመፈጸም በአጀንዳዎት ውስጥ መጀመሪያ ከመዘገቡት ድርጅት ውስጥ የትጥቅ ትግል በማድረግ ላይ ባለው የኢትዮጵያ ሕዝብ አርበኞች ግንባር ላይ ነበር። የመጀመሪያው አቀራረቦት የትጥቅ ትግል አራማጅ መስለው በመታየት የተለያዩ ተላላኪዎችዎትንና አንዳንድ የዋህ የሆኑ የግንባሩን መሪዎች በመስበክ እንደ ሙጫ የሚጣበቁበትን መንገድ ለማመቻቸት ሞክረዋል። ካታለሏቸው የግንባሩ መሪዎች ውስጥ ማዛው ጌጡ አንዱ ነው። ዛሬ ተልኮውትን ሲጨርሱ የሐሰት ስም ማጥፋት ዘመቻዎትን ከፈቱበት። በነገራችን ላይ ማዛው ጌጡን ከሦስት ቀን የበለጠ ያዩትና የሚያውቁት አይደለም። እርስዎ ከላይ የለጠፉበት የሰውና የመሳሪያ ነጋዴ ነው ክስ ከቶውንም አይጠጋውም። እርስዎ ለዋቢነት የጠሩት ሻቢያ ማዓዛውን ጥሩ አድርጎ ያውቀዋል። በእርስዎና በወያኔ ስም ያልተለጠፈበት ተቃዋሚ አለ እንዴ? ላስታውሶት፣ ጀኔራል ከማል መንግሥቱ፣ ወልደ ሥላሴ፣ ዘመነ ካሴ፣ ኑር ጀባ፣ አሰፋ ማሩ፣ ሙሴ ተገኝ፣ ኤልያስ ክፍሌ፣ ደምስ በለጠ ወዘተ በአጠቃላይ የእርስዎን ወያኔነት ያወቁበትና ለፉገራ ፖለቲካዎት ያልተበገሩት ሁሉ ስም ይለጥፉባቸዋል፣ ያሰድቧቸዋል። ተሳዳቢዎችንም በፌስቡክ በፓልቶክ ቀጥረዋል። ዋና ዓላማዎትም ተቃዋሚዎችን ለመበተን አመራሩን በማዋከብ ድርጅቱን ማፍረስና ከወያኔ ቢዝነስ ጋር መጋራት ነው። ስለዚህም በግምገማ ሪፖርቶት ውስጥ ስለ ማዛው ጌጡ ያቀረቡት ፉገራ ወያኔ ሲለው የኖረው የተበላ ቁቤ ስለሆነ ማዛው ጌጡን አይጠጋውምና አልቀናዎትም፣ ከስረዋል። ፕሮፌሰር ስለ ኢትዮጵያ ሕዝብ አርበኞች ግንባር የሚከተለውን ግምገማ አቅርበዋል። የዚህ ሁሉ ችግር ዋናው መነሻው የተበላሸ የአሰራር ባህልና ልምድ ካለው ጋር ራሱን የአማራ ወኪል ነኝ ከሚለው የሽፍቶች ስብስብ ከሆነው የአርበኞች ግንባር ጋር የተደረገው ውህደትና ውህደቱን ተከትሎ የአመራር ቦታ በአቅም ሳይሆን በኮታ መደልደሉ መሆኑን የገለጸው ብርሃኑ ነጋ በዚህ ለፈጸምነው ስህተት ይቅርታ እንጠይቃለን። ክቡር ዶክተር ፕሮፌሰር፣ ይህንን ግምገማ ሪፖርቶን ጊዜያቸውን አባክነው ላዳመጡት ደጋፊዎቹ በጣም አዘንኩላቸው። ምን ነው ቀለሉ? ጭራሽ ተዋረዱ እኮ ፕሮፌሰር። ዶክተር የጦር መሪ ማለት እንደዚያ ያለ ነው እንዴ? ምሁራዊ ወታደራዊ መሪውም በርሶ የጥናት ግምገማ ሪፖርት አፈረኩ። ደጋፊዎችና ኢትዮጵያውያንን የውሸት ትጥቅ ትግል ገባው ማስልጠኛ ከፈትኩ። በወያኔ ላይ የጦርነት ፊሽካ ነፋው። በመላው አገሪቱ ሰራዊት አሰለፍኩ። አዲስ አበባን ለመቆጣጠር እንጦጦ ቀርበናል እየተባለ ለሶስት ዓመታት ያላቋረጠ የፈጠራ ውሸት አራግበዋል። ግንቦት ሰባት የሚሉትን የፉገራ ድርጅቶ በራሱ የቆመ ድርጅታዊ ሕይወት ያለው አስመስለው በደጋፊዎቹ ላይ ቢዝነስ መሳይ ሲሰሩባቸው መኖሮትን ሊደብቁት አይችሉም። የሽፍቶቹም ግንባር ለውሸቶ ማጣቀሻ ለመሆን ስላልፈለገ በራሱ ቅሌት ድጋፊዎቹን ጠርተው ያለዎትን ጦር ማሳየት ባለመቻሎት ሊደብቁት የማይችሉት እውነት ጉሮሮዎትን አነቀዎትና ወየኔያው ጭምብሎት ተጋለጠ። ታዲያ ምን ነካዎት? አበዱ እንዴ? መቼ ነው ካርበኞች ግንባር ጋር ውህደት የፈጠሩት? በህልሞ ነው ወይስ በእውነት? ወደ ፋሽስተው ወደ ሽፍቶቹ የመጣችሁበት በመጀመሪያ የእርሶ ተላላኪዎች፣ ቀጥለው እርሶ ራስዎ እኮ ነዎት የመጡብን አይደለም እንዴ? ሳይሳካላችሁ ቢቀርም እርሶና መሰሎቹ የአማራ ተወካይ ሽፍታ ልትሆኑ ነበር ማለት ነው የመጣችሁት። ከእርሶ ቤት እውነት አይጠፋም ብዬ ነው የጠየቁት። ሻቢያ እንደ ስጦታ በሸለመው አርበኝነት ስማችን ላይ እንደ ሙጫ ከእኛ ከሽፍቶቹ ጋር ለመጣበቅ ለምን ደከሙ? እንደ እርሶ ያለው ወያኔ ሀፍረት የሚባል አያውቅም እንጂ በቁሞት ሞተዋልና አርፈው ይቀመጡ። በእርሶ አባባል የአማራ ወኪል ነኝ ከሚለውና ከሚጠሉት የሽፍቶች ስብስብ ከሆነው የአርበኞች ግንባር ጋር ውህደት ቀርቶ መልካም ግንኙነት የሚባል እንደሌለዎት እያወቁ ለጉባኤው ተሳታፊዎች ውህደት እንደነበረዎት በማስመሰል በሪፖርቶዎት ላይ ይቅርታ አድርጉልኝ በማለት ማብቂያ በሌለው ውሸት የሚያዋክቧቸውን ደጋፊዎችዎን ለማታለል ለምን ፈለጉ? ከዚህ በላይ መጠርጠር አለብን በጤናዎት አይመስለኝም ክቡር። መቼም እንደ ሰው ላለ ተመራማሪና አዋቂ የግምገማ ሪፖርት አቀራረብ እንዲህ ነው እንዲያ ነው ብዬ ብሎ መናገር ከባድ ነው። ነገር ግን እንኳን እኔ ቀርቶ ፊደል የመቁጠር እድሉን ያልገጠማቸው ዘመዶቼ ስለ አንድ ጉዳይ ለማስረዳት ሲቀርቡ የመልእክቱን መሠረታዊ ጉዳይ በቃልም ሆነ በምልክት በቀጥታ በማመላከት ነው። አይለውጡም፣ አያስረዝሙም፣ አያሳጥሩም። እርሶ ግን ፈጣሪዎት ወያኔ የሀገርና የሕዝብ ጠላት መሆኑን አምኖ ተራራ መስረቁን፣ ሕንፃ መደበቁን፣ ድልድይ ማፍረሱን፣ ካዝና ማራገፉን ወዘተ አምኖ ባስመሳይነት ልታደስ ነው በሚልበት ወቅት እርስዎ ግን እስካሁን ድረስ ከዚያው ነዎት። በእኔ እይታ ሰነፍ ወያኔ ያደርገውታል። በውስጥም ሆነ በውጭ በኢትዮጵያውያንና በተቃዋሚ ድርጅቶች ላይ የሚፈጽሙት ያረጀ ያፈጀ ፖለቲካና ወያኔው አታላይነት ጠብ እርግፍ አድርገው ትተው ለመታደስ ባለመወሰኖ ይኸውና በተቃዋሚው ጎራ ላይ የከፋ ወንጀል እየፈጸሙ ነው። እንደሚያውቁት እርሶ ያልተዋዋሉት ድርጅት የለም። ሳይውል ሳያድር ያላፈረሱት ድርጅትም ሆነ ሕዝባዊ ማኅበር የለም እኮ። ለመዘርዘር ብሞክር ወረቀት ስለማይበቃኝ መተውን መርጫለሁ። እንዲህ ዐይነቱን ከፍተኛ አፍራሽ ነዎትና ማን አለብኝነቶ እንዲተው ጠጋ ብሎ የሚመክረዎት ሁነኛ ዘመድ አዝማድም ያለዎት አይመስለኝም። የተለከፉበት ሥልጣን በሚባለው በሽታ ነውና ቀዳማዊ የአገርና የሕዝብ ደህንነት ነውና በአሁኑ ወቅት ያለው የትግራይ ባህሪ የሰውን በሽታ ለማከም የሚችል አይመስለኝም። ስለዚህ ትግሉ አይመጥነዎትም። በማጭበርበር የሚገኝ ሥልጣን እንደ ወያኔ አገርና ሕዝብ ያጠፋ ካልሆነ በስተቀር የሚጠቅመው ነገር የለም። እርስዎ ከእንግዲህ በኋላ ሊታመኑ የሚችሉበት ፖለቲካዊ ሞራል የለዎትም። አርፎ ቢቀመጡ ከሌላ ወንጀል ይድናሉ። የሚመኩበት ወያኔም በቁልቁለቱ ሸርተቴ እየነጎደ ነው። ተግባባን ፕሮፌሰር? በመጨረሻም ልገልጽልዎት የምፈልገው የኢትዮጵያ ሕዝብ አርበኞች ግንባር ገና ከጅምሩ ወያኔን ከተሰቀለበት ማማ ለማውረድ በሚገባው ቋንቋ በማናገር ብቻ ነው ብለው ባመኑት ወልቃይት ጠገዴ ውስጥ ካፋኝ በሚል መጠሪያ ተመስርተው በሁሉ በኋላ ላይ በመላው ሀገሪቱ ተስፋፍተው ለሀገራቸውና ለወገናቸው ነጻነት መተኪያ የማይገኝለትን ሕይወታቸውን ገብረው የኢትዮጵያ ሕዝብ አርበኞችን ፈጥረው ዛሬም ወያኔን በመፋለም ላይ ያሉ የሀገሪቱ የቁርጥ ቀን ልጆች ናቸው። እርሶ ወደ አርበኞቹ ጎራ ብቅ ብለው እንደ ፎከሩት ድርጅቱን ለማፍረስ ረጅም መንገድ መጓዞትን እናውቃለን። ነገር ግን አስቀድምን ስለ ነቃንቦት ያደረሱት ጉዳት ቀላል ባይሆንም ጨርሶ አላጠፉንም። ይህ ወያኔያዊ ተልኮዎትና ፍላጎቶት ባለመሳካቱ ግምገማ ባሉት ሪፖርቶች ላይ ሽፍቶች፣ የበሬ ሌቦች፣ የጠመንጃ ነጋዴዎች ወዘተ በማለት ወያኔ ከሰላሳ ዓመታት በላይ የፈጠራ ዜና በመስራት ሲደክም ኖሮ ተቀባይነት ያላገኘበትን ያረጀ ያፈጀ ስም ማጥፋት እርሶን ለመሰለ ሊቅ አሸክሞ ላከብን። እርሶ ደግሞ እንዳዳዲስ ግኝት ተቀብለው ለደጋፊዎቹ ጉባኤ ሪፖርት ማሳበቂያ ማቅረበውትን ስመለከት እርስዎ ራስዎ ለውያናዊ ተግባሮ እንኳን የበሰሉ ብቃት ያለዎት ያስተዋሉ አዲስ ነገር ፈጥረው የሚያቀብሉት ጠንካራ ሰላይ አለመሆነዎት ከማሳየቱ በስተቀር አንዳችም እውነትነት የለውምና ተስፋውን ይቁረጡ። ሌላው የገረመኝ አማራ ተወካይ የምትለው አፉገራዎት ደግሞ እንዴት አድርጋ አሳቀችኝ መሰለዎት። ለነገሩ ይችም አዲስ ነገር አልፈጠሩም። በመጀመሪያ እርሶ በሄዱበት ቦታ ያለው አርበኛ ሰራዊት 80% ከአማራው ማህበረሰብ የተፈጠረ ነው፣ 20% ደግሞ ከተለያዩ ማህበረሰቦች የተፈጠሩ ናቸው። አማራዎቹ የበዙት እኮ የእርሶ ወዳጅ ወያኔዎች በአማራ ጠላትነት አብዳችሁ ከመሬቱም ከንብረቱም ከሀገሩም ከስራ ቦታውም ጠራርጋችሁ ስላባረራችሁት ነው። የወጋ ቢረሳ የተወጋ ይረሳም ሲባል አልሰሙም እንዴ? ታዲያ ይችን የተደበቀች ካርዶትን ይዘው ካርበኛው ግንባር ላይ እንደ ሙጫ መጣበቅ አለብኝ ብለው እንቧ ከረዩ ሲሉ ከረሙ እኮ። ታዲያ ይህንን እያወቁ ሽፍታ ወይም አማራ ለመሆን ነበር እንዴ አብሬ ካልሰራሁ እያሉ ሲያለቃቅሶ የኖሩት? ምን ነካዎት? ወያኔ ስለሆኑ ተቃዋሚ መስለው እንዲሰልሉን አንፈልግም ስላልነዎት ደብቀው የያዟትን የአማራ ጥላቻ ካርዶትን መዘዙ። ለዚህ ነው እርስዎን አምነው ግንቦት ሰባት የሚሏትን የፉገራ ድርጅቶ አባልና ደጋፊ የሆኑ ሞኝ አማራዎችን በውሸት የነጻነት ትግል ስም ሸፍነው ቂሞትና ጥላቻዎትን ለመወጣት በወያኔ የሚያሳስሯቸው፣ የሚዘርፏቸው፣ የሚያስገድሏቸው እርሶ በማያምኑበት ሰንደቅ ዓላማ አስጨብጠው የእርሶን ቢዝነስ የሚሰሩባቸው፣ የስብሰባ አዳራሽ ጸዳተኛ ያደረጓቸው፣ በእርሶ ወያኔያዊ የክፋት ፖለቲካ መርዝ እያቀመሱ ወገናቸውን ተሳዳቢ ያደረጓቸው እንዲያ ሲል ደግሞ ከድርጅቱ የሚያባርሯቸው። ለማንኛውም የአርበኞች ግንባር እርሶ ለሚፈጽሙት ወንጀል ሁሉ ተባባሪዎች አይደለንም። ለመሆንም የትግል ተመክሮው አይፈቅድለትም። በሪፖርቶት ላይ ሲገልጹ የኢትዮጵያ ሕዝብ አርበኞች ግንባር የትግል ታሪክ የተበላሸ ባህልና የአመራር ችግር እንዳለበት ለማመላከት ሞክረዋል። ነገር ግን ግንባሩን እርሶ በደንብ አያውቁትም እንጂ ወያኔን የመሰለ ክፉ ጥላት በአንድ በኩል እየተዋጋ በሌላ በኩል ደግሞ እንደ እሱ አይነቱን አይን ያወጣ ሰላይ እየተከላከለ አሁን ላይ የደረሰ ግንባር ነው። በግንባሩ ላይ ያልዘመተ የወያኔ አጋር ድርጅት አይገኝም። ስለዚህ እኔን አያስደንቀኝም። በሌላ በኩል የተበላሸ ባህል እንዳለውም ለማጣጣል ሞክረዋል። ገና እኮ ራሱን እንደ ድርጅት ያቆመና ወያኔም ሆነ ሰላዮቹ በከፍተኛ ደረጃ የምትፈሩትና ስጋታችሁ ነው። እንደ ግንቦት ሰባት ካገኘው ጋር ለመጣበቅ ፍላጎት የለውም። እንደ ተኮነነች ነፍስ ከሳት ከውሃ አይዘልም። ለክቡርነቶ ከተቀበሉኝ እንደ ምክር ልምከሮት። ተቃዋሚ መስለው ውንውን እያሉ ተቃዋሚዎችን ማፍረስና ማሰናከለዎትን ያቁሙ። ከላይ እንደ ገለጽኩልዎት ወዳጆት ወያኔ በሕዝባዊ ዓመፅ እየተናወጠ ነው። በዚህ ባበቃ ሰዓት የእርሶ የነቀዘ የአማራ ጥላቻ ዘመቻ እያከተመለት ነው። በቀጣዩ የምገልጽለዎት ስለሚኖረኝ ለዛሬው በዚህ ላብቃ። የወያኔ ተላላኪዎችን እናጽዳ፣ ከአርበኞቹ ግንባር ቋሬኛው ነኝ ይላሉ ጽሑፉን ያደረሱን ግለሰብ።
I'm gonna die. ሰው ሰው ወለባይ ማልኩ በስሜት ማልኩ ለኩ ምንም ግን አማራ የሰዋቻ ማልም ተረደብ እንደቅም ብቻ ምንም ነኝ ግን አማራ ይፈጠረኝና ምን በጎቼን ከተክላ ጋር የማሰማራ አማራ ነኝ የጠራው ኩራት እንጂ ሞት ያልፈራው አማራ ነኝ መቃንገት ራሴ ከብዶኝ ማልንገት አገት ሰው አባሰር ማልለገት ዙራ ገባን ቃኝቼ ትሻልን ከትብስ አገናኝቼ አይወጆን ከነመናጆ ባህር ዙልማው ሸኝቼ የቀንም ያንቀራጨው ደሞ ለሊቱን እየፈጨው ለጎጆ የታጨው ባሰኝ ያልጫጨው ቦለም ታልተቀጨው ልጄ ለሰማዕትነት ተመርጦ ባንዳ ባረር ቢቀነቅሰው ሞተ ብዬ ደረጥዬ ፊት ያልነጨው ባለፈው ያልተቆጨው አማራ ነኝ አይኔን ብከድን እንጂ እንቅልፍ አላቅም ማማ ላይ ነው አዳሬ ገና አባርራለሁ ዋን ያለቅም አይኔ ደጀን ልቤ ግሸን ደሜ አረንጓዴ ጓንዴ ጓዴ አሌ ደም ምግባሬ ደም እንኳን ለቃጣኝ ያሰበኝ ማልቀደም ለትንሳኤ የምታደም የትም ማልጋደም የትም ማልስደመደም ማንም እንዳስመለከተው ያሻውን ስም ያወጣልኝ እድሜ ላባይና ጣና ልጅ ያኔ ማስቆርሰው ድፎ ዳባ ያጣልኝ ሰምና ወርቅ እኔ ጠኔ ያጥን መጥኔ ይህ ነው ስርወ ውልደቴ አማርኛ ነው ውጥኔ አማራ ነው ምጥኔ እንኳን ሰው ወፋል ምጄ እንኳን ሌላ ጥላት ምጄ አንድ እግዚአብሔር፣ አንድ አገዛዝ፣ አንድ ሥርዓት፣ አንድ ባህሪ በእነኚህ ባራቱ ቅስት ተገድግጄ በሞት የምልምን ጊዜም በፍቅር ተገድግጄ ውሌን ሳልሰት ውልበቴን ሳልሰስት የልቤን በልቤ ቅስት ሳልሰድር ተኝቼም አላድር ቼቦሎ ፈረስ ካይኔ ልቤ ድረስ እያልኩ አዘቦት አልቦዘም ባላላበል የቀላን ወጠው ወጥሮት ክንዱን በኔ ሊፈትን ገና ሲያስተነትን የነገረ ቀደም ሳይመክር በፊት አባቴ ጋሻ በእናቴ ወንፊት ወደፊት እንጂ ምን አለ ሌላ እንኳን መብላት ማብላት ቀርቶበት ለታጠረ በእምነቱ ኬላ ነፍሳውጭኝንማ ማን አስቦት ዘር ከልጓም ስቦት እንደ ቅዱስ ላሊበላ ንጉሥ ሹመት አይጠናኝ አይጠፋኝ ጉግስ ግብር ጥዬ እንኳን ባልደግስ እንኳን ለጠላቴ ለወዳጄስ ቢሆን ደሜን እንጂ ሌላ አልለግስ ደሃነን ብለን ስንል እኮ በሰው ልጅ ፍቅር ተጠልፈን እህል ተጠይፈን ለሞት ተሰልፈን ነው እንጂ እምንበላው ቢገደል መለኮት ባህሪም አላሳነሰን ክፉ ጥፉ ብሎ እንደ ጨው ዘር የትም አልነሰነሰን ሳይንትና ተንታ ዋክንበል ያድገኝ ምን አገር ቢሰፋ እንዳማራ ይገኝ ቢሆንም አይደል እንደ ጨዋታው አገሩን ድንብልቅ ድብልቅ እስክስታ የሚያስመጣ እና አማራ መከራ የመከረኝ መስዋዕትነት ያጠነከረኝ ፍቅር የተዘከረኝ ብፈራ እንኳን ፍቅርን እንጂ በሌላ ልጠረጠርም ማንም እንዳሻው ለክቶ እንዳሻው ሊቆጠኝ ቢያለ ከልክ አልፍ ያላጥርም ጉራም ቢሆን ልቀናጣ ስሙ ባያሳድገኝ ነግሶ የሚያነቃኝ አላጣ ያው ወንድሞቼ መስክሩ በእናጡት ወተት ባይሰክሩ የዛሬ 20 ዓመት ተኳርዋ ወርደውም ባልመከሩ ብቻ ነክሰው ጦር ባይሰብቁ ለዛሬው ዓለትም አልበቁ ለዛውም ውለታ ሳይጠይቁ ትሁት ነኝ ባልን እንኳን እንደ ጸሎተ ሐሙስ ሽቀንና ሰቀቀን ላራግፍ ጦም ሽሬም አልገድፍ ግን አማራ ነኝ ማንንም አላስደግፍ እኔው ገምቼ እኔው ዘምቼ እኔው ዮቼ ክፉ መሻቴንና ምኞቴን ተጠይፌ ስጋዬን ልሰቅል ድፍትምል እንደ ብቅል ጣቢያ ሳልቀላቅል ኮርማ ሳላዳቅል በአቃል እና አማራ የፈጠረውን አምኖ በጉን ተኩላ ጋር ካሰማራ እስቲ ደግሞ በልብ እንደ መሙላታችን ለደራ ሳይሆን ካይን ይፍሰስ ይልቅ እንደው ላይን ለመድመቅ ፈፋውን እምቅ በጠመቅ አምባውን እንደ ሹጉዝ ባበከትር ሰርቶ ለሽማግሌ ጥላ ለምቦሳ መገሌ ለልጅ ሰተቱ ሙጫው ጥፍቱን እንዳንንገዳገድ ደግሞ ጨዋታ አንድ ለመንገድ እሰጠው ማጣስ ለምን ጦም ልደር እሳትና ጢስ ጠፍቶ ከመንደር ንሳማ ጎበዝ ንሳ ተነስነስ ከስፍር ጎለህ ከሰው አትነስ ንሳማ ጎበዝ ንሳ አታደግድግ ወገብክን ጠበቅ ባንጀት ድርብድግ እንኳን ቁቡ ድሩ ፈርሶ የወላድ ማፀን በዋይታ ታርሶ አመን አማንስ ቢሆን ለተቀመጠ እያላመጠ እየገላመጠ እየተርመጠመጠ እየተዳመጠ እድሜውን ይፈጃል እንጂ በከንቱ ማን ይለዋል አንቱ ንሳማ ጎበዝ ንሳ ተነስነስ ከስፍር ጎለህ ከሰው አትነስ አለቅኔ ሙሉጌታ ተስፋዬ
አርማጆቻችን ከዚህ ቀጥለን አንድ ጽሑፍ እናስተምታለን። ከቅርብ ጊዜ ወዲህ በግንቦት ሰባት ውስጥ ለተነሳ ቀውስ አስመልክቶ የተለያዩ ጽሑፎች ይደርሱናል። አብዛኞቹ በድረገጾች ላይ እንደወጡ ተደርገዋል። ከነዚህ መካከል በቁጥር 3 ሁሉ ነገር ወደ ደቡብ ጦር ግንባር በሚል የተቀናበረ ጽሑፍ ይቀርባል። ተከታተሉ። ሁሉም ነገር ወደ ደቡብ ጦር ግንባር ያርበኞች ግንባር ሰባት ያመራረ ባላት የምርጫ ትይንት በሁለተኛው ክፍል ያቀረብነው ያርበኞች ግንባር ሰባት ጉባኤ ሪፖርታጅ የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ድርጅቱ በውስጣዊ ችግር ተተብትቦ ላለፉት 2 አመታት ምንም የረባ ስራ ሳይሰራ ማሳለፉንና አሁንም የድርጅቱን ቀጣይ ህልውና የሚፈታተኑ እጅግ በርካታ የተወሳሰቡ ችግሮች አሉ በመሆኑ በማስመልከት ለጉባኤው ታዳሚ ያቀረቡት ሪፖርት ይዘት ማስነበባችን ይታወሳል። ባለፈው ባቀረብነው ሪፖርታጅ በገባነው ቃል መሰረት በዚህ ጉባኤ ላይ ተሳተፉት ምንጮቻችንን የቀጣውን የጉባኤ ሂደት ቲያትር በተመለከተ በብራቸው የተረኩልንን እነሆ አቅርበናል። በክፍል 2 ሪፖርታጅ የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ የድርጅቱን 2 የችግር ተስፋ አስቆራጭ አመታት ሪፖርት ካቀረቡ በኋላ ጉባኤተኛው ድርጅቱ ከገጠሙ በተባሉት ችግሮች ዙሪያ ጥያቄ መሆና ሳይሰጥበት እንዲሁ መፍትሄ ይሆናል የሚላቸውን የበኩሉን ሐሳብ ስለማቅረብ እንኳን እድል ሳይሰጠው ወዲያውኑ በኩሉን የፍጹምና በብርሃኑ ነጋ የተዘጋጀው የጉባኤ መወያጅ እንዳለ ቤቱ ቀረበ። በዚህ መሰረት በሻቢያው ባለስልጣን በኮኔ ፍጹም ተዘጋጅቶ በድርጅቱ ሊቀመንበር በዶክተር ብርሃኑ ነጋ ለጉባኤው የቀረቡት አጀንዳዎች የሚከተሉት ነበሩ። ቁጥር 1 የንቅናቄውን ስትራቴጂ መፈተሽና ማጽደቅ፣ ቁጥር 2 የንቅናቄው መዋቅር መፈተሽና ማጽደቅ፣ ቁጥር 3 የንቅናቄው መተዳደሪያ ህግ ለመወያትና ማጽደቅ፣ ቁጥር 4 የሰራዊቱ ህገ ደንብ ላይ መወያትና ማጽደቅ፣ ቁጥር 5 የአመራር ምርጫ ማድረግ የሚሉ ናቸው። ከተራ ቁጥር 1 እስከ ተራ ቁጥር 4 ድረስ የተዘረዘሩት አጀንዳዎች መጨረሻ በተራ ቁጥር 5 ላይ ለተቀመጠው ዋና አጀንዳ ማጀቢያነት ከመቀመጣቸው በቀር ፋይዳ እንደሌላቸው ጉባኤተኛው ከአስመራ ጀምሮ ሲካሄድ ከከረመው ድራማ ለመገመት ብዙም አልተቸገረም። መጨረሻ ላይ ያረጋገጥነው ይኸው በሚገባ የተቀነባበረው የነኮነ ፍጹምና የዶክተር ብርሃኑ ድራማ ነበር። ለማንኛውም በእያንዳንዱ አጀንዳ ዙሪያ ተነሳው ሐሳብና የተደረሰው ውሳኔ ምን ይመስል እንደነበር እንደሚከተለው ቀርቧል። አጀንዳ 1 የንቅናቄው ስትራቴጂ መተመለከተ። የንቅናቄው ተልዕኮ ሰላማዊ የስልጣን ሽግግር የሚፈጠረበት ዲሞክራሲያዊ ፖለቲካ ስርዓት መመስረት ሲሆን በስትራቴጂ ረገድ የትግል ስትራቴጂ ሁለገብ ባህሪያት ያለው መሆኑ የሚታመን ቢሆንም ከዚህ የተሻለ የትግል ስትራቴጂ አለ የሚል ምክረ ሐሳብ ከጉባኤተኛው የሚቀርብ ከሆነ በዚያ ላይ ያተኮረው ውይይት ቢደረግ የግል መሪ ሐሳብ ከድርጅቱ ሊቀመንበር ከዶክተር ብርሃኑ ጋር ቀረበ። አስቀድሞ በዶክተር ብርሃኑ ነጋ የተዘጋጁት የጉባኤው ታዳሚዎች በብርሃን ፍጥነት እጃቸውን በማውጣት ስትራቴጂው ወደ ድል የሚወስድን ብቸኛው ስትራቴጂ በመሆኑ ሁለገብ የትግል ስልት ቢባል ህዝባዊ ትግልን ከህዝባዊ አመጽ የትግልን አጣምሮ የያዘ ተመራጭ ስልት በመሆኑ ይህ ደግሞ አሁን ባለው ተሞክሮ ህዝባዊ አመጽ፣ ህዝባዊ ምተኝነት፣ ህዝባዊ ሰለላና ህዝባዊ ሻጥርን የሚያካት ስለሆነ ስትራቴጂው መቀጠል አለበት በማለት በየተራ ተደጋጋሚ የሆነ ዲስኩር አሰሙ። በማያያዝም ለስትራቴጂው ተግባራዊነት ብቁ አመራር መስጠት ብቻ ነው የሚያስፈልገው ማለት እስካሁን ድረስ ስትራቴጂው ያስገኛቸው ፋይዳና ጉዳት ጠንካራና ደካማ ጎኑ ሳይገመገምና ስትራቴጂውን ይበልጥ ለማጠናከር የሚረዱ የተለያዩ ጠቃሚ ሐሳቦች ካሉ ከቤቱ እንዲቀርብና የጉባኤው ተሳታፊ እንዲወያይባቸው ሳይደረግ ስትራቴጂው እንከን የለሽ ስለሆነ በነበረበት መቀጠል አለበት በሚሉ አካሄዱት የንግግር ርብርብ ስትራቴጂው ያለምንም አይነት ውይይትና ማሻሻያ በዚያው እንዲቀጥል ጸድቋል ተብሎ ተወሰነ። በዚህ ውይይት ድራማዊ አልገባቸው አንዳንድ የውይይት ተሳታፊዎች ስትራቴጂው በሀገር ውስጥ በዳር ሀገርና በውጭ ሀገር ያለውን ኃይል ሚና ማካተት የሚችል ነው ወይ? የሀገራችን ወቅታዊ የፖለቲካ ኃይል አስተላለፍ ግምት ውስጥ ያስገባ ነው ወይ? የሚናሎች ማስተያየቶችና ጥያቄዎች አነሱ ቢሆንም ሊቀመንበሩ ተጣድፈው መልስ በመስጠት በዚህ አጀንዳ ላይ የሚካሄደው ውይይት ባጭሩ ለመዝጋት ሲረባረቡ ለታዘበ ሁሉ ባጭር ለመዝጋት ሲረባረቡ ለታዘበ ይህ ሁሉ ወጪ ወጥቶበት ባህር ተሻግሮ የመጣው ተሳታፊ ይህን ድራማ ለማየት ነበር እንደሚያሰኝ ነበር። ያልታደለች ሀገር ያልታደለ ህዝብ አልኩ ይበልቤ። ይባስ ብሎ ለምን እንደታደሙ ያልገባቸው አንዳንድ ግልብ ዲያስፖራዎች ደግሞ በሀገራችን ውስጥ የብሔር ጥያቄ አለው ወይስ የለም በሚል ላነሱ ጥያቄ የብሔር ጥያቄ ኢትዮጵያ ውስጥ እንደሌለና ጉዳዩ የገዢ ቡድኖች ፍላጎት እንደሆነ የብሔር ጥያቄ አለ የምትሉ ሰዎች ካላችሁ ለጊዜው በጉዳዩ ላይ ከዚህ በላይ መሄድ አይኖርብንም። በዚህ አጀንዳ ላይ የሚካሄደው ውይይት መቆም አለበት። የዲሞክራሲ ጥያቄ ሲፈታ የብሔር ጥያቄ ማብሩ ይፈታል በማለት ዶክተር ብርሃኑ ነጋ ውይይቱ ባጭር እንዲገታ በማድረግ በአጀንዳው ላይ የተካሄደው ውይይት በዚሁ መልኩ እንዲዘጋ አደረጉ። ከዶክተር ጸጋይ ነበብ የነበረ ቁጣ ስሜት ለተከታተለ ሰው በልባቸው ይህን ጥያቄ የሚያነሱት የወያኔ ሰርጎ ገቦች መሆን አለባቸው ሳይሉ የቀሩ አይመስለኝም። አጀንዳ 2 የንቅናቄው መዋቅርን በተመለከተ የአርበኞች ግንቦት 7 አዲስ የተባለ መዋቅር በሊቀመንበሩ አማካኝነት በፓወርፖይንት ቻርት ለውይይት ቀርቦ ያለምንም አይነት ውይይት ማስተካከያ አጸደቀ። በዚህ መሰረት የድርጅቱ አብይ መዋቅር ቀደም ሲል በተለያዩ ማህበራዊ ሚዲያዎች ተሰራይቱ እንዳነበብ ነው ኤርትራ ሀገር ውስጥና ከሀገሮች ተብሎ በሶስት እንደተከፈለና የንቅናቄው ጽፈት ቤትም በኤርትራ ውስጥ እንደሚሆን ተነገረን። ኤርትራ ውስጥ እንዲቀር የተወሰነበት አመራ ማን ይሆን የሚለው ኃይለኛ ስጋት የገባው ታዳሚው እርስ በርሱ መታየት ጀመረ። በመቀጠልም የንቅናቄው ሊቀመንበር ኦዲትና ኢንስፔክሽን ኮሚቴ የዲስፕሊን ግልግል ኮሚቴ ከጠቅላላ ጉባኤ ሲመረጥ ከአሁን በኋላ ምክትል ሊቀመንበር የሚባል ኃላፊነት ቦታ አይኖርም ተባለ። የምክትል ሊቀመንበርነቱን ቦታ ያስፈልግም የተባለው የድርጅቱ ምክትል ሊቀመንበር የነበረው ማዕዛው ጌጡን ለማስወገድ ቢሆንም ዋና ዓላማው ግን የአርበኞች ግንባር ሰዎች የምክትልነትን ቦታ ይገባናል የሚል ጥያቄ እንዳያነሱ ለአንድና ለመጨረሻ ጊዜ ለመዝጋት ነበር። ከዚህ ራሳቸውን የድርጅቱ ምክትል ሊቀመንበርነት እንደሆነ በየፊናቸው በሚዲያ ሲነግሩን የከረሙት የድርጅቱ ከፍተኛ አመራር አባላት እና በወጋለ እና ምን ዘለቀ ዶክተር አዚዝ መሐመድ ወዘተ ምን እንደተሰማቸው ባናውቅም ዶክተር ብርሃኑ ነጋ በዚህ ባጭር ጊዜ የኤርትራ ቆይታቸው ያንድ ግለሰብ ፈላጅ ቆራጭነት ለድል ምን ያህል አስፈላጊ እንደሆነ በነኮሎኔል ፍጹም አማካኝነት ከፕሬዝዳንት ኢሳያስ አፈወርቂ ምክር ወይንም መመሪያ ብጤ እንደተሰጣቸው የሚያጠራጥር አይደለም። የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ከግማሽ ምዕተ ዓመት በላይ ባስቆጠረው የትግልና የስልጣን ዘመናቸው እንደ ምክትል አምርረው የሚጠሉት የኃላፊነት ቦታ እንደሌለው ይነገርላቸዋል። ገና ያኔ በረሃ በትጥቅ ትግል ውስጥ የድርጅታቸው የሻቢያ ምክትል ኃላፊ በነበሩት በእነዚያ የመጀመሪያዎቹ ዓመታት ሳይቀር የምክትል መሪነት ቦታ ከድርጅቱ እንዲወገድ ሽንጣቸውን ገትረው ሲሟገቱ እንደነበር በወቅቱ የነበሩ የትግል ጓደኞቻቸው ያስታውሱታል ይላሉ። በድርጅቱ ውስጥ የመሪነት ስልጣን ከተቆናጠጡ በኋላ የመጀመሪያ ተግባራቸው በሻቢያ ውስጥ ምክትል አመራር የሚባል ስልጣን እርከን እንዳይኖር ማድረግ እንደነበር የሚያስታውሳሉ። ኤርትራ ነጻነቷን ከተጎናጸፈች በኋላም ቢሆን በመንግስት መዋቅራቸው ውስጥ ምክትል ፕሬዝዳንት የሚባል የስልጣን ቦታ እንዳይኖር በማድረግ እስካሁን ድረስ ሀገሪቷን በፈላጅ ቆራጭነት እየመሩ ብቻ ሳይሆን የሰይጣን ጆሮ አይስማው እንጂ ፕሬዝዳንት ኢሳያስ እንደ ማንኛውም ሰብአዊ ፍጡርን ለስጋ የለበሱ ሰው ናቸውና በተፈጥሮ ወይም በሰው ሰራሽ አደጋ ምክንያት በህይወታቸው ላይ አንዳች አደጋ ቢያጋጥም ሀገሪቱን ያለ ህጋዊ ተተኪ መሪ እንድትቀር እንዳድርገዋታል በማለት የሚያሟቸው ኤርትራውያን ቁጥራቸው ቀላል አይደለም ይባላል። ከአርበኞች ግንባር ሰባት ጠቅላላ ጉባኤ ቀጥሎ ምክር ቤትና ስራ አስፈጻሚ እንደሚኖር ምክር ቤቱ 30 ኤርትራ ውስጥ ከሚገኙ 15 በውጭ ሀገር ከሚገኙ አባላት 8 ደግሞ ሀገር ውስጥ ከሚገኙ አባላት በድምሩ 53 አባላት እንደሚኖሩት 10 ተጠባባቂም አብረው እንዲመረጡ ተነገረ። በኑሮና በከባድ የጉልበት ስራ ተጎሳቅለው ያየናቸውን በቁጥር 50 የማይሞሉ ታጋዮችን ለመምራት 53 አዛዥ ጄኔራሎችን መምረጥ ማስፈለጉ የሚያስገርም ነው። በማያዝም ስራ አስፈጻሚ ሊቀመንበሩን ጨምሮ 13 አባላት እንደሚኖሩት 5ቱ ሊቀመንበሩን 4 የየዘርፎች ኃላፊዎች የስራ አስፈጻሚ ቋሚ ኮሚቴ እንደሚሆን ማብራሪያው ቀጠለ። ከዚህ በኋላም ሁሉም ስራ አስፈጻሚዎች ተቀማጭነታቸው ኤርትራ ይሆናል በሚል የተወሰነ መሆኑ የተነገረን ቢሆንም ዶክተር ታደሰ ብሩ በሌሉበትና አሁን ባለው ሁኔታ የእንግሊዝ መንግስት መሰረተበት ክስ ምክንያት ወደ ኤርትራ መግባት እንደማይችል እየታወቀ እንዲመረጥ መደረጉን ጭምር ዶክተር ብርሃኑ ነጋ ለጉባኤተኞቹ አሳወቁ። ውሳኔያቸው አርበኞች ግንቦት ሰባት ከሰሜን ወደ ደቡብ ጦር ግንባር ዙሮ ጉዞ መጀመሩን የሚያብስር ዜና ነበር ይላሉ ጸሐፊው። የጽሑፉ መልእክት በዚሁ ይጠናቀቃል። የጽሑፍ አድማጮቻችን በኢትዮ ፓትሪዮት ድረገጽ ላይ ለንባብ በቅቷል።
ጭንቅና ውሸታም ይያደረ ይቀላል። ኢትዮጵያ ሀገራችን በጠብና በቂም በቀል ቁርሾ ተተውለን በሚሄዱ የባዕዳን ቅጥረኞች ተሰንጋ ከተያዘችበት ወቅት አንስቶ ኢትዮጵያ እንዳንድ አገር የመኖር ህልውናዋ ለብዙ ፈተና ተጋልጧል። ባለፈው 26 ዓመታት አምባገነናዊ አገዛዝ በኋላም የወያኔን የከፋፍለህ ግዛ አስተዳደር የጫነብንን አስገዳጅ ባርነት አስወግደን ባችናፊነት ለመወጣት በኩልነትና በመከባበር ላይ ያረፈ በኢትዮጵያዊነት መሪ ሰብሳቢ ራእይ ላይ የታነጸ ድርጅት ለማሳደግ እንዳንችል የወያኔን ብሔራዊ ክደት የተቀበሉ የስልጣን ጥማቸውን ከወያኔ ፍልስፍና ጋር በማዛመድ የኢትዮጵያዊነት የመሳበሰቢያ መርሆዎች እንዳይደመጡ የተለያዩ የሥነ ልቦና ጥቃቶችን ከመፈጸም አልቦዘኑ። የትግራይ ወያኔ አገዛዝ የኢትዮጵያን ገድሏን ከመውጋትና ከማፍረስ ጋር የሚጠቀምበትና የብሔር ጽንፈኝነት ህሊና የሚቀበለው ቋንቋ ተኮር ፌዴራላዊ ድንበር በቀጣዩ አደገኛ መዘዝ እንደሚኖረው ገና ከጀምሩ ትንቢታቸውን ያካፈሉ የተለያዩ ትምህርታዊ ተመክሮዎችን ያጋሩ ብዙዎች ናቸው። ዘር ተኮር ፖለቲካ የስብዕና መራቆት በመሆኑ ውሎ አድሮ የዜጎችን ያገር ህልውና አደጋ ላይ እንደሚጥል ብዙ ተብሏል። አገራችን ኢትዮጵያ ይህን ጸረ ኢትዮጵያ አስተሳሰብ በመሞገት መተኪያ ህይወት የሌላቸውን ውድ ልጆቿን አጣለች። የወያኔ አምባገነናዊ የጎሳ አገዛዝ በይዘቱ እልቂትና ግጭት ጠሪ ቀስቃሽ በመሆኑ የዜጎችን ተስፋ ያመከነ መሰሪያ አገዛዝ መሆኑን ማየት ተቸግረው የነበሩ ዛሬ ሐቁ ወለል ብሎ እየታያቸው ነው። ኢትዮጵያ ሀገራችን ሆን ተብሎ አደገኛ በሆነ የፖለቲካ የማህበራዊ የኢኮኖሚ ቀውስ ውስጥ እንድትገባ ተደርጋለች። ቀውሱ ውጥረትን ፈጥሮ ህብረተሰቡን እርስ በርስ ሊያባላ ወደሚችል ሁኔታ ላይ አሸጋግሮታል። የትግራይ ወያኔን የታሪካችንን የመጨረሻው ነጻ አውጭ ድርጅት ሆኖ እንዲከስም የሚደረገው መስዋዕትነት ፈታኝ ሁኔታ ላይ ወድቋል። መጻይ የጋራ ድላችን ባንድ አገር ባንድ ህዝብ ባንዲት ኢትዮጵያ ባንድ ሰንደቃ ዓላማ ስር ለመወሰን የሚያስችለንን ኢትዮጵያዊ እይታና እምነት ፈሩን እንዲሰጥ በዲያስፖራው ከሚዳክሩት አንዱና ዋንኛው ግንቦት ሰባት ነው። ግንቦት ሰባት እንደ ወያኔ የህብረተሰባችን አውራ ችግር የሆነውና ወያኔ ህብረተሰቡን የበከለበትን ጎሳን መሰረት ያደረገ ህዝብን የከፋፋይ የፖለቲካ መስመር የሙጥኝ ብሎ ፕሮፓጋንዳ ያስራጫል። ግንቦት ሰባት ለስልጣን የቋመጠ ንቅናቄ በመሆኑ ወያኔ የሚከተለውን የከፋፍለ ግዛ ስርዓት አፍቃሪ ነው። የቤቲ ተባይ እንዲጠፋ ቤቱን አቃጥሉልኝ የሚባል አባባል አለ። ይህ አገላለጽ የግንቦት ሰባትን አካሄድ ባስረጅነት ይገልጸዋል። ግንቦት ሰባት ለኢትዮጵያ ብሔራዊ ጥቅም ክብርና ኩራት የቆመ ባለመሆኑ ለአዎንታዊ ለውጥ ደንታቢስ ነው። በመሆኑም ወያኔ ያጋጋለ ባመጣው በጠባብ ጎጠኝነት ስሜታዊነት ላይ ቆሞ ለኢትዮጵያ ህዝብ አደገኛ ሁለገብ ትርምስና አገሪቷንም በአንድነት እጦት እንድትዳረግ እየሰራ ነው። በፖለቲካ ጎሰኞች ያደረጃጀት ዘቤ ዙሪያ ስለሚያቀነቅን በጸረ ኢትዮጵያ ቡድን ምስረታ ላይ የሙጥኝ ብሏል። ግንቦት ሰባት የዘረኝነት ግንብ ገንብተው ዘረኛ ጦር ሰብቀው ወያኔን ጥለን ዳግማዊ ወያኔን በመፍጠር ድርሻችንን እንከፋፈላለን ከሚሉ የወያኔ ዘረኛ ስርዓት ካራባቸው ድርጅቶች ጋር ግንባር በየጊዜው እየፈጸመ ከማንኛውም ጸረ ኢትዮጵያ ድርጅት ላይ ይንጠለጠላል። ከዘረኝነት የዘለለ የፖለቲካ አስተሳሰብና አደረጃጀት ያላቸውን ይሸሻቸዋል ወይንም ስም የማጥፋት ዘመቻ ያካሂድባቸዋል። እንደ ወያኔ ሰዎችን አጥንትና ደማቸውን እየመነዘሩ የሚያሰባስቡ የወያኔን መርሃ ግብር የትግላቸው መስመር ካደረጉ ጋር መደራደርን ያፈቅራል። በመሆኑም የንቅናቄው የፖለቲካ አካሄድ ከወያኔ ጋር የሚደረገውን ትግል የሚያደናቅፍ ለወያኔ መሰንበት በተዘዋዋሪ ድጋፍ የሚሰጥ ለመሆኑ ግልጽ ነው። ግንቦት ሰባት በይፋ ራሱን በአደባባይ ካወጣ ወዲህ በሻቢያ እየታገዘ በኢትዮጵያ አንድነትና መፈቃቀር ላይ ያረፈውን ሕዝባዊ እንቅስቃሴ ጉልበቱና ጥንካሬው እንዲበተን የሚለፋ ንቅናቄ ነው። በዲያስፖራው በኢትዮጵያ ምስቅልቅል ፖለቲካ ውስጥ ዥዋዥዌ የሚጫወተው ምስለ ወያኔ ግንቦት ሰባት በራሱ ላይ ተሐድሶ አድርጎ አንድ አገር አንድ ሕዝብ አንድ ሰንደቅ ዓላማ በሚለው ኢትዮጵያዊነት መንፈስ ላይ ለመቆም ባለመፈለጉ ባለፈው አምስት ዓመቶች ለተለያዩ ግዙፍ የፖለቲካ ኪሳራዎች ተዳርጓል። እነዚህ የፖለቲካ ክስረቶች ደግሞ ንቅናቄውን ከመኖር ወደ አለመኖር እያሸጋግረው ነው። በኦክቶበር ወር 2012 ዓመተ ምህረት ካመራሩ ያፈነገጡ በወቅቱ ኢትዮጵያዊነትን ከፍተኛ ፈተና ውስጥ እንዲገባ ሴራውን ባዝማችነት የሚያካሄደው ግንቦት 7 ነው ሲሉ ቃላቸውን መስጠታቸው ይታወሳል። ግንቦት 7ና አጋሮቻቸው በፕሮፖጋንዳቸው የኢትዮጵያዊነትን ትግል ክፉኛ እንደጎዱት በተለይም ኢትዮጵያዊነት ባስተሳሰብ ባልተሰባሰበበትና ባልተደራጀበት ወቅት በባዕዳን ኃይል ታግዘው ተጠያቂነት በሌለው ሁኔታ አግራችን ኢትዮጵያን ከውያኔ ባልተናነሰ ሁኔታ ለመከራ እንደዳረጓት የተለያዩ መረጃዎችን ማካፈላቸው አይዘነጋም። የግንቦቴዎች የፖለቲካ እይታ የውያኔ አመለካከት ግልባጭ ነው ሲሉ በንቅናቄው ውስጥ የነበሩት ቅድመ ማስጠንቀቂያዎችን ሰጥተውን ነበር። ይህን ሁኔታ ተሸጋግረን በ2015 ዓ ም ደግሞ ግንቦት 7 ሻቢያና ውያኔ ካስታጠቁት ደሚት ከሚባለው ወይም የትግራይ ህዝባዊ ዲሞክራሲ ንቅናቄ ወያኔ ቁጥር 2 ጋር በፊርማ የጸደቀ ስምምነት ተካክደው የደሚት መሪ ከጀሌዎቹ ጋር ኮብልሎጁን መስጠቱ የፖለቲካውን ኪሳራ ጉልቶ አሳይቶታል። ሻቢያ ዝሎት የነበረው ሚሊሻ የውያኔ ግማሽ አካል እንደነበር በወቅቱ ይፋ ሆነ። እነዚህና ሌሎች ቀውሶች ንቅናቄውን ወደ ዝግመት ሞት ጉዞ እየወሰደው እንዳለ ሐቁ ፈጦ ወጥቷል። ከሰሞኑ ደግሞ ምስለ ወያኔ ግንቦት 7 ወደ መጨረሻውና ወደ ከፋው የፖለቲካ ቀውስ መሸጋገሩን ራሱ አመራሩ መግለጫ ሰጥቷል። የጎጠኞች ሰብሳቢ የወያኔን የከፋፍለ ግዛ ፖለቲካ ለዳያስፖራው የሚያስተዋውቀው ወያኔ ባረቀቀውና ባዘጋጀው መርሃ ግብር ስልጣን መውሰድ ይችላል የሚለው ኢትዮጵያዊነትን ኩፍኛ የሚሞግትና ምሽጉን በኤርትራ ያደረገው ግንቦት 7 ጭፍን በሆነ አመለካከት ደንዝዘው የግንቦት 7ን መጥፎነት ማየት ለተሳናቸው ደጋፊዎቹ እየፈራረስኩ ነኝ ሲል ከሐቅ ጋር መጋጨቱን አብስሯል። ራሱ በንቅናቄው አናት ላይ የተቀመጠው መሪ እየፈረስን ነው ሲል መግለጫ መስጠቱ የመሬት መንቀጥቀጥ ያህል ድንጋጤን ፈጥሯል። ቀድመው የነቁ ግንቦት 7 የወያኔና የሻቢያ የእጅ ሥራ መሆናቸውን የተናገሩ ያስተማሩ የወተወቱ ትክክለኛ ለመሆናቸው ጊዜ እየመሰከረላቸው ነው። ዘግይታችሁ የነቃችሁ ነቅታችሁ ጸጸት ውስጥ ያልገባችሁ የኢትዮጵያዊነትን ትግል ለዛሬው ክፉ አደጋ ማሸጋግራችሁ ወደ ዘገየ ጸጸት እንደሚያሸጋግራችሁ እውን ነው። በኢትዮጵያዊነት ትግል ላይ ጥቃትና ዘመቻ የተከፈተው ግንቦት 7 በዳያስፖራው ብቅ ካለበት ጊዜ ጀምሮ ነው። ይህም በጊዜ ሲሰላ 9 ዓመቶችን አስቆጥሯል። በእነዚህ ጊዜያቶች ውስጥ ግንቦት 7 አንድ ያሳካው ጉዳይ አለ። ይኸውም ኢትዮጵያዊነትን መሟገት ማደብዘዝና በተለይም በጸረ አማራነት ላይ ያረፈ ቅስቀሳ ሳይታክተው በማካሄድ ዳያስፖራው በከንቶዎች እንዲሞላ አስተዋጽኦ አድርጓል። ግንቦት 7 ወያኔ በተጓዘበት የጸረ ኢትዮጵያ ስልት የሚመላለስ ጸረ አማራ የሻቢያ ቅጥረኛ መርሲነሪ ለመሆኑ በተግባሩ አስመስክሯል። ላለፉት 3 ዓመቶች በላይ በቱሪስትነት ወደ አስመራ ይመላለስ የነበረው የግንቦት 7 አመራር ተዋጊዎችን አሰለጠንኩ፣ አስመረቅኩ፣ አሰማራሁ የሚለውን ዲስኩሩን ከሰሞኑ ወደ ሌላ ሜሎዲ ለውጦት ሰንብቷል። ሰሞኑን ደግሞ አስገደልኩ፣ አሳሰርኩ፣ አንጃ አባረርኩ የሚል ዋይታ ለደጋፊዎቹ እያሰማ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል። ድሮስ ከግንቦት 7 ምን ሊጠበቅ? ግንቦት 7 ተመሠረቱ ካለበት ጊዜ አንስቶ እንኳን ለሚቃወሙት ይቅርና አብረዋቸው ለሚታገሉትም ጓዶቻቸው ርኅራኄ እንደሌለው የተለያዩ መረጃዎችን ማቅረብ ይቻላል። በተለይም ከአራትና ከአምስት ዓመቶች በፊት በድርጅቱ ውስጥ በተነሳ ቅራኔ በአመራር አባላቱ ላይ ምንጠራ ሲያካሄድ ጥቂት በጣም በጣት የሚቆጠሩ ታጋዮች ወደ ኤርትራ በረሃ አስገብተዋቸው ከነበሩትም መካከል ይቃወሙናል የሚሏቸውን ሻቢያ እስር ቤት ውስጥ ዘብጥያ እንዲያወርድላቸው ቀን በሐሩር ማታ በቁር ሲንገላቱ የነበሩ ዛሬ በአካልና በስነ ልቦና ጉዳት እየተሰቃዩ ያሉ እንዳሉ በገሃድ ይታወቃል። ግንቦት 7 የሚባል ድርጅት ከሻቢያ በሚሰጠው ድጋፍ አታሎ ወደ በረሃ ያስገባቸውን የወንብድና ተግባር እንዲፈጽምባቸው መስካሪዎች ገና ሞተው አላለቁ። የውሸት ቋት የሆነው ግንቦት 7 በኤርትራ አለኝ የሚለውን ምሽግ ካዩ በኋላ በቃን ወደ መጣንበት መልሱን ለሻቢያ ለባርነት ስራ አልመጣንም የሚል መማጸን ሲያቀርቡ የግንቦት ሰባት አመራር ግን የታሰሩበትን ገመድ አጥብቆባቸው እያለ ሻቢያ ወዳዘጋጀው እስር ቤት ተወርውረው ደብዛቸው የጠፉ ወገኖችን እናስባቸዋለን። ሽታና ትግስቱ የሚባሉ ከአራት ዓመት በፊት የማምለጥ ሙከራ አድርጋቸዋል ተብለው የስቃይን ጽዋ ቀምሰዋል። በእነዚህ ወንድሞቻችን ላይ የደረሰውን አሰቃቂ የበቀል እርምጃ በማየት በእኛም ላይ እንዳይደርስ በማለት በፍርሃት ተሸማቀው ለሻቢያ ድንጋይ ፈላጭ እንዲሆኑ የተደረጉ እንዳሉ መረጃዎች ያመላክታሉ። ግንቦት ሰባት መሽግበታለሁ በሚለው በኤርትራ በረሃ የኢትዮጵያን ውድ ልጆች እንደ ተኩላ አድኖ እንደሚገድል እና እንደሚያስገድል ቀደም ባሉ ጊዜያቶች ይሰማ የነበረው ጭምጭምታ ዛሬ ግን ራሱ አመራሩ አስገደልኳቸው የሚለውን ተሰውተዋል በሚል ለውጦ መግለጫ ለመስጠት ደፍሯል። ግንቦት ሰባት ተስፋው ስለተሟጠጠበት የግድያ ተግባር ላይ ተሰማርቷል። የወገኖቻቸው መገፋት፣ መገደል፣ መሰደድ የቆረቆራቸውና ያንገበገባቸው ሙሴዎች ተከታዩን ትውልድ ከነሙሉ መብቱ ለመፍጠር የሚያደርጉት ተጋድሎ ምን ለመሰለ መከራ እንደሚያጋልጣቸው ከሰሞኑ የግንቦት ሰባት መሪ የሰጠው መግለጫ ይፋ አድርጓል። ለኢትዮጵያ ሕዝብ ትንሣኤ የትጥቅ ትግል ወሳኝ ነው ብሎ ከተነሳው ከኢትዮጵያ ሕዝብ አርበኞች ግንባር ጋር ግንቦት ሰባት ውህደት አድርጌያለሁ ካለበት ጊዜ ጀምሮ እነ ብርሃኑ የተለያዩ ሸፍጦችን ሲያካሂዱ ቆይተዋል። የወያኔን አገዛዝ ለማስወገድ በዱር በገደሉ ሲፋለሙ የነበሩትን የነጻነት አብሳሪ ኃይሎችን ግንቦት ሰባት መቅረብ ከጀመረበት ወቅት አንስቶ ከሌሎች ጎጠኞች ጋርም ለመንጠላጠል የሚያደርጋቸው መባዘኖች ግንቦት ሰባት ወዳጅና ጥላቱን በቅጡ የማያውቅ ለአገር ቤዛ ለመሆን ቀርቶ መዳረሻውን የማያውቅ ንቅናቄ ለመሆኑ አሌ የማይባል ሐቅ ሆኗል። በዚህ ዘመትኩ፣ በዚያ ወጣሁ፣ በዚያኛው ማረኩ፣ ፊሽካ ነፋሁ፣ ጥሩምባ አሰማሁ የሚለው የአየር በአየር ድንፋታ ውስጡ ባዶ መሆኑን ከታዘብን የግንቦት ሰባትን ዕድሜ የሚለካ ዘመን አሳልፈናል። የኢትዮጵያ አንድነት ሬዲዮ በግንቦት ሰባት የግፍ እጅ ለተገደሉ ሐዘኑን ይገልጻል። ይህን አሰቃቂ ግፍ የፈጸሙትን በታሪክ ተጠያቂ ያደርጋል። ኃላፊነታቸውን የሚያወራረዱበት ዘመን እስኪመጣ ድረስ ብርሃኑን እና ኩባንያውን በማንኛውም መድረክ እንታገላቸዋለን፣ ለኢትዮጵያና ለኢትዮጵያዊነት እንታገላለን የሚሉ ሁሉ ይፋረዳቸዋል። ብርሃኑ ከዲያስፖራው ተከተሉኝ ብሎ ለወሰዳቸው ድዌዎች እየፈራረስን ነው እንጂ ተፈጥሮብናል የሚል ሙሾ አሰምቷል። አንጃ ተፈጥሮብናል የሚል ሙሾ አሰምቷል። በዚህ መልእክቱ ሲጋልበው ለነበረው ዲያስፖራ መርዶውን አድርሶታል። ግንቦት ሰባት በማንኛውም ድርጅት ላይ ይንጠልጠል ውስጡ ባዶ ነው። የኢትዮጵያ ጠላቶች የሚለግሱት ነዋይ የባንክ ሂሳቡ ከመዳበሩ በስተቀር እንኳንስ በግንቦት ሰባት የሚታዘዝ መሳሪያ አንጋች ሊኖረው ቀርቶ በአስመራ ያለውን ቢሮውን የሚጠብቅለት ዘበኛ እንደሌለው በእርግጠኝነት እንናገራለን። ቅጥፈት አይታክቴ ግንቦት ሰባት ለአንዴም ለመጨረሻም አልቆለታል። የሚደርሱላቸው ያጡ አርበኞች ሻቢያ ለግንቦት ሰባት በሾመው ሁለተኛው መሪ በሆነው በኮሎኔል ፍጹም የታዘዘ የሻቢያ ስኳድ ሦስት የኢትዮጵያ ሕዝብ አርበኞች ግንባር አባላት ታድነው መገደላቸውን በቱሪስት ቪዛ ለፎቶ የተጓዙት የዲያስፖራው ጆሌዎች ያውቁታል። ትዕዛዙን የሰጠው ብርሃኑ ነጋ ነው። የነፍስ ገዳዩ ቡድን መሪ ሰሞኑን በኢንተርኔት ላይ በለቀቀው ማስታወቂያ ላይ በአሜሪካና በካናዳ በተለያዩ ከተሞች የውሸት ቧንቧውን ማስተላለፊያ የሚሆነውን ስብሰባ መጥራቱን ይፋ አድርጓል። ከእንግዲህ ለነፍስ ገዳዮች ቀለብ ለመስፈር የሚዳዳቸው ካሉ የጤንነት መታወኩ በሽታ ጣራውን ማለፉን የሚያስመሰክር ይሆናል። የታጋዮችን ሕይወት የሚቀስፍ የወያኔ የእጅ ሥራ የሆነውን ነፍሰ ገዳይ የግንቦት ሰባት መሪ በስብሰባ አዳራሽ የሚያቆም ኢትዮጵያዊ ዋ ያቺ የመፈራረጃ ዘመን ስትመጣ እንላቸዋለን። ተደራጅቶና ታጥቆ ወያኔን ልታገል ብሎ የተነሳ የአርበኞች ወገን አሳዶ መግደልና ማስገደል፣ የቀሩትን ለስር እንዲዳረጉ ማስደረግ የባንዳ ሥራ ነው። ከዲያስፖራው ለፊልምና በዩኒፎርም ፎቶ ተጉዘው ቁጥር አሟልተው የነበሩ የግንቦት ሰባትን ወንጀል የማጋለጥ ኃላፊነት አለባቸው። በበረሃ መንከራተት ሳያንሳቸው የእኛ ወገኖች ናቸውና በስብሰባው ስፍራ ተገኝተን ሐሳባችንን እናጋራ ያሉ ታጋዮች ታድነው መገደላቸው የነ ብርሃኑን የፖለቲካ ክስረት በወንጀል የተሸፈነ እንደሆነ ሐቁ ወጥቷል። እነ ብርሃኑ የውሸት ውልዶች የወያኔ የእጅ ሥራ ለመሆናቸው ፈጦ ወጥቷል። ግንቦት ሰባትና ጫፋሪዎቻቸው ቁልቁል መዝቀት ከጀመሩ ብዙ አመቶችን አስቆጥረዋል። ገድሎና አስገድሎ በአሜሪካ ከተሞች የሚንሸራሸር ወንጀለኛ የሚፋረድልን ብናገኝ ኖሮ ተገቢውን ቅጣት ማግኘት ይኖርበት ነበር። ሰሞኑን በሰራው ተግባር ግንቦት ሰባት በኤርትራ በረሃ ራሱን ቀብሮ መጥቷል። በዳያስፖራው የሚንከራተተው በድን አካሉ ብቻ ነው። መሪው ድርጅቱ ተፈረካክሷል ሲል የኢትዮጵያ ሕዝብ የአርበኞች ግንባር ከእንግዲህ በማታለልም ሆነ በማባበል አብሮት እንደማይቆም ግልጽ አድርጓል። ግንቦት ሰባት ታሪክ ይቅር የማይለው ወንጀል ፈጽሟል። የኢትዮጵያ አንድነት ሬዲዮ በተደጋጋሚ ጥሪዎችን አስተላልፏል። ግንቦት ሰባት በጸረ ወያኔ ትግል ዙሪያ እንቅፋት ከመሆንና ለወያኔ እገዛ ከመፈጸም በስተቀር የረባ ተግባር እንዳላከናወነ ገልጸናል። በየጊዜው ከድጡ ወደ ማጡ እየተንደረደረ ነው። የኢትዮጵያዊነት ተስፋ የተሟጠጠበት ባንዳነትን የሙጥኝ ያለ ንቅናቄ በመሆኑ ተባብረን ከማፍረስ የዘለለ ተግባር ውጭ የቀረን የለም። በኤርትራ ታጋዮችን በመግደል የተጀመረው ወንጀል የህልውናው ማክተሚያ እንደሚሆን አንጠራጠርም። ከግንቦት ሰባትና ጫፋሪዎቹ የዲያስፖራው ሙግት ውጭ ያለውን ሁኔታ ስናገናዘብ ኢትዮጵያን በዳግም ውልደት ለማንጻት ብቸኛ አማራጭ በመያዝ በመተግበር የተሰናዳ የአብዮት ጽንስ እናያለን። ኢትዮጵያ የተቋጠረ የምሬት ጽንስ አላብሷታል። ቀጣዩ ሀገሪቱ አድል የፖለቲካ አብዮት ከማስተናገድ ውጭ የተሻለ ምርጫ ስለሌላት ኢትዮጵያዊነት አምሮ ተነስቷል። በንቢተኝነት አመት ጸንቶ መቆምን የፍርሃትን ሰንሰለት ሰባብሮ በዘረኞች አገዛዝ ፍቃድ ለጸደቀው አራዊተ ሕገ መንግሥት አለመታዘዝን አንስቶ የወያኔ ድርጅቶችና ካድሬዎቻቸውን ማግለልና የቅጣት እርምጃ መውሰድ በተግባር ሲከናወን አገዛዙን ለማሽመድመድ ውጤታማ መሆኑ አይቀሬ ነው። በወያኔ እና በግንቦት ሰባት አጫፋሪዎቻቸው ላይ ያረገዘውን አብዮት ለማዋለድ ኢትዮጵያዊነት ፋኖ ተሰማራ ብሏል። በድኅረ ወያኔ ፋሽስታዊ አገዛዝ ፖለቲካዊና ማኅበራዊ ኢኮኖሚያዊ ምስቅልቅሎች ቦታ እንዳይኖራቸው የመታደግ አቅምን ለመገንባት የቻለ ሕዝባዊ ኃይል የተፈጠረ በመሆኑ ሽግግሩ በኢትዮጵያዊነት የበላይነት ይጠናቀቃል የሚል እምነት አለን። አገርና ሕዝብን ለመታደግ በደምና አጥንት የቆሙ የአንድነት አምዶችን፣ የሕዝብ ለሕዝብ መስተጋብሮችን፣ ትውልዱን ያጸኑ የአንድነት ቅርሶችን በኢትዮጵያዊነት ምሰሶ ላይ ለማቆም እንነሳ እንላለን። በግንቦቴዎች የተገደሉ አርበኞቻችንን ነፍስ ይማር እንላለን። ድል ለኢትዮጵያ ሕዝብ።
It's
አድማጮቻችን የኢትዮጵያ ኔት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የመስከረም 28 2010 ዓ.ም ወይንም የኦክቶበር 8 2017 ስርጭታችን አስተናገድናችሁ ወርቁ ሞላ እና ተኮላ ወርቁ ደና ቆይሉን ይያል በዙን ስናበታችኋለን። ድል ለኢትዮጵያ ህዝብ።
Wonderful love, 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 love